እግዚአብሔር እናመሰግናለን እንደገና ከሰዓት በኋላ በዚህ ሰዓት እንድንገናኝ እሱ ስለፈቀደልን እግዚአብሔር ይመስገን። እሱ እንዲያስተምረን እንድንወጣ ያሰረን አምላክ እሱ እንድናገር ምንም እንጸልይ። ጧት እንደማለ ነበር በእግዚአብሔር ኃይል እንላት እያስፈልገናል። እስከዚህ ጸሎታችን ምስጋናችንን ወደ አምላካችን መቅረብን እንጨምራለን። እግዚአብሔር ይመስገን። ጸሎት እናድርግና እንጀምር። በዙፋን ያለ አባቴ ክብር ላንተ ይሁን። እንደገና በዚህ ጊዜ በፊት እንድንቀርብ ስላስቻልከን እናመሰግናለን። እግዚአብሔር ሆይ አንተ ተናገረን ምስጋናን ስጠን። አምላክ ሆይ ስንሰማ ስንናገር ሁሉ የአንተ መገኘት እንዳይለየን እንለምናለን። በተለየ መንገድ አምላክ ሆይ በቤት እንዳናደግ እንድንበረታ ከመዋጋ ሰጠን ኃይል ሆናለ አምላክ ሆይ እንድታደነን ኃይለኞች እንድታደርገን የሰጣንን ኃይል እንድታከፍልን ስላልደገን አምላክ አሁንም ሆን ጥበቃ እናብዛለን። አንድ ተናገረን በጌታችን በኢየሱስ ስም
አሜን።
መግባት ይቻላል አላውቅም። እንግዲህ እንደውም እንትን አለ በጣም ሸርሱን እስከ ማወቅ አልቻለም። የታስክሬን መዝሙር ለመዘመር ይመስላል
በየ ይችላለሁ።
እንግዲህ የተመግባት ይችላል ከሆነ መወከል እንችላለን። ትንሽ ጫጫታ በጣም እንትን ይላል።
ጫጫታው ከየት ነው?
ምንጭን ማወቅ አልቻለም።
አስማረች አስማረች
ያንተን ሚዩት አርግ እስኪ በየነ። ሄሎ
ያ የታሰረ ከተዘጋጀ ስለዚህ ጊዜ መጀመር ትችላለህ።
ምን ታርገ እንዳይሆን
ያ ምን ታርገሽ ከሆነ አንም ይታርግ ይሰማል አስተ አስቴር ይሰማል። ሚውት አርጋችሁ ሚውት አርጋችሁ ስታርክችን ሚውት ይሰማል። እሺ
ይሰማል። በፊተኛው ዝናብ ራሳቸውን ቀድሶ ያልሰጡ የላይ ላይ ኑሮን አሳምሮ በውስጣቸው ያልተለወጡ ሞተናል እያሉ ወደ የመላሱ ለኋለኛው ዝናብ አልተዘጋጁምና ጠርጥሮ እነርሱን በፊተኛው ዝናብ ራሳቸውን ቀድሶ ያልሰጡ የላይ ላይ ኑሮን አሳምሮ በውስጣቸው ያልተለወጡ ሞተናል እያሉ ወደ የመላሱ ለኋለኛው ዝናብ አልተዘጋጁምና ጠርጥሮ እነርሱን ቀድሞ በዘነበው ማሳውን ያልሰራ ማነው አዝመራውን በጊዜ የዘራ? መሰረቱን ስቷል ቢዘንብም አይጠቅምም ጊዜው አልፏልና ፍሬውን አይሰጥም።
Ils ont être Hongrie, Xavier Amblak. Certains gars en gré ou des gars de la madrasse en dernier style, et mes enfants n'en aiment pas avec ce. Mais l'autre, et de gagner un peu de mots, Zumarim, Xavier Amblak, c'est la barre, et en a, c'est la tézène, et nous sommes en allant, bizarre, et quand on l'a fait, et de Canada Gernot, mais c'est chalé matin. ጥያቄዎቹን አነባለሁ ከዛ በኋላ አንድ ሐሳብ ከትንቢት መንፈስ ያለውን አነብላችኋለሁ ከዛ ሐሳቦችን እንላወጣለን። ጥያቄዎቹ የኋለኛ ዝናብ ጸሎት ኃይል ያስፈልጋል በጸሎት ኃይል ነው የኋለኛ ዝናብ ሊወርድ የሚችለው የሚል ነው። አይ ቲንክ ኮቪድ 19 ከኋለኛ ዝናብ ጋር የሚገናኝበትን ወይም ደግሞ ከወቅቱ ሁኔታ ጋር ምን ግንኙነት አለው? ሶስተኛ ጥያቄ ኋለኛ ዝናብ ወርዷል ሊወርድ ነው ወይስ ቅድም ዝግጅት አለው? ቅድም ዝግጅት አለው እና ሌላው ጥያቄ ያው ሕዝቅኤል 9:4 ላይ የነበረው እሱን መልሰናል። ጊዜ ካለ ምናልባት እሱን ኋላ እንዳስሰዋለን። ግን አራተኛ ጥያቄ ተመልስ መጥቼ አምናለሁ። አምስተኛ ጥያቄ በአሁኑ ሰዓት ኋለኛ ዝናብ የቤተ ክርስቲያን መረዳት የሚለው ነው። ሰባተኛ ቀን አድቨንቲስት ቤተ ክርስቲያን ስለ ኋለኛ ዝናብ ምን ይውቀታ ምን ትረዳለች? አቋሟ ምንድን ነው? አድቨንቲስት ቤተክርስቲያን ሲጀመር በፊተኛው ዝናብ ነው ወይስ ከኋለኛው ዝናብ ጋር ነው የተመሰረተችው? ነው ኋለኛው ዝናብ የተቀበሉ ሰዎች ናቸው ወይስ የመጀመሪያውን ዝናብ የተቀበሉ ሰዎች ናቸው አድቨንቲስት ቤተክርስቲያንን የመሰረቱት ነው ነው? እና በዛ ሁኔታ ላይ አንድ የማነባው አለ። ብዙ ቦታ በብዙ ቦታ ተበታትነው ነው ያሉ ሀሳቦቹ። አትሊስት በብዙ ቦታ ነው ኤልንጂ ዋይት የጻፈቻቸው በብዙ ቦታ ተጽፈዋል። ሪቪው ኦን ሄራልድ ማጋዚን ውስጥ ተጽፈዋል እና Last Day Events በሚለው መጽሐፍ ውስጥ ጽፋለች። Great Controversy 38ኛውን መጽሐፍ ማለት ምዕራፍ ስትመለከቱ ታገኙታላችሁ። 38ኛ Great Controversy 38ኛ ነው። በታላቁ ተጋድሎ ውስጥ 38ኛ ምዕራፍ ላይ ነው። እና ላስት ኢቨንትስ የሚለው ላይ አልተተረጎመም። እሱ እነዛ ብዙ መጽሐፍቶች የተጻፉባቸው ግን በግሬት ኮንትሮቨርሲ 38 ምዕራፍ ላይ ቢታነቡ ግልጽ የሆነ ሀሳብ ታገኛላችሁ። ወይም ታላቁ ተጋድለው በሚለው እና ሀሳቦቹን ቅድም ጠዋትም አንዳንድ ነገሮችን ጠቅሼ ያለው በዚህ ሀሳብ ላይ ስፒሪት ኦፍ ፕሮፌሲ የሚለው ኋለኛ ዝናብ እስካሁን ድረስ አላገኘንም። በላስት ዴይ ኢቨንትስ በሚለው ኋለኛ ዝናብ ያላገኘንበት ምክንያት ሁለት ነው። አንደኛ የኛ አለመዘጋጀት ነው። እኔ ምትለው እንደውም እሷ ራሷ ስትናገር እንደውም ቤተ ክርስቲያን መጸላ አለባት፣ ኋለኛውን ዝናብ ማግኘት አለባት። እግዚአብሔር አልከለከለም ሊያወርድ እየፈለገ እኛ ግን አልተዘጋጀንም ትላለች። እንደውም ያልተዘጋጀንበት በቤተ ክርስቲያናችን ውስጥ እርኩሰት አለ ትላለች። በቤተ ክርስቲያናችን ውስጥ እርኩሰት አለ ትላለች። የእርኩሰቱ የሚባሉት አትሊስት ሶስት አራት ነገሮች ነበሩ። እኔ ይባልጥ ባይነት ነበረ። በትምህርትም በጣም ኮረፕት ነበረ። አንዳንድ ሰዎች ኦፍሹትስ በእንትንም ይሄ አንቺ ያልተማርሽ ሰው ነች እኛ የተማረን ሰዎች ነን እኛ ዶክተሮች ነን እንደነ ኬሮብ ያሉ እናም ደግሞ ከልዩ ልዩ ቤተክርስቲያናት ወንዶች በዛን ጊዜ ሴቶች በወንጌልን ለማስተማር እንዴት ይህንን ድፍረት አገኘች? እሷ ነቢይ ስለሆነች ብቻ ነው እንትን ነፃነት የነበራት እንጂ ሁሉንም ሰው አቃላ ነው። ብዙ ስደት ነበረባት። ከሌሎች ቤተክርስቲያናት አይደለም፣ ቤተክርስቲያኒቱ ከተመሰረተች ከ1844 በኋላ ነው ይህ ችግር የነበረው። በእሷ ላይ በጣም ተጽዕኖ ነበር፣ ሴትም ስለሆነች እውነትን በየጊዜ ስለምትጋልጥ። አንዳንድ ጊዜ አንዳንድ ሴት ወንዶች ወንጌላውያን ወንዶች ሁለት ሚስት ያላቸው ነበሩ። ያን ጊዜ ብዙ ሙቭመንት እዚህ አገር ስለነበረ አንድ ሚስትን በሚሽጋን አግብቶ ሌላ ሚስትን ካሊፎርኒያ አግብቶ ሶስተኛዋን በአትላንታ አግብቶ እየዞሩ ወንጌል ይሰብኩ ነበረ። እንደውም አንድ ሶስቱንም ወንዶች እንደዛ ባለ ሁኔታ እግዚአብሔር አንድ ጋር ብናደር ብሎ ሲጂ ስላት እየሄደች እያለች እግዚአብሔር እዛ አትሄጂም ወደዚህ ሂጂ፣ ምክንያቱም እሱ ዛሬ አንቺ ወደዛ ቤተክርስቲያን ስለምትሄጂ እሱ ዛሬ ወደዚህ ቤተክርስቲያን ሊሄድ ነው ብሎ መንፈስ ቅዱስ እንደዚህ ብሎ አልተናገራትም። እሷ ወደ ሌላ ቤተክርስቲያን ስትሄድ እሱ በድርጊቱ እሷ ባለችበት አላመልክም ብሎ ወደ ሌላ ቤተክርስቲያን ስትሄድ እሷን እግዚአብሔር በመንፈስ ቅዱስ ዛሬ አንቺ የምታመልኪ በዚህ ቤተክርስቲያን ነው፣ እዛ ቤተክርስቲያን አትሄጂም ብሎ እሱ ስቶ መጥቶ ሌላ ቤተክርስቲያን አገልግሎት መጥቶ በመድረክ ላይ ሊቆም ስል በቀጥታ እሷ ከመድረክ ላይ አወረደችው። መጀመሪያ ሶስቱንም ሚስቶችን ፈታኝ ነው።
አድቨንቲስት ነበር ወይ ሰውየው?
አድቨንቲስት ብቻ አይደለም ወንጌላዊ ነው። ማለት አገልግሎት ለወንጌል አገልግሎት የተመረጠ ምርጥ የሆነ ሰው ነው። እንደዚህ እንደዚህ ያሉትን ነገሮች በቀጥታ ሄዳ እንትን ታርማቸው ስለነበረ ወንዶች ስለነበሩ እንደዚህ ያለ ነገር አልተመቻቸው። ስለዚህ ኦፍሹት ቤተክርስቲያናትን ለማቋቋም ፈለጉ። ለምሳሌ እንደነ ዴቪድ ያሉ ቅድም እኔና አንቺ የምናውቃቸው እነዛ 50 ሰዎችም ነበሩ። ቤተክርስቲያኑን ጥለው ወጥተው የራሳቸውን ኦርጋናይዜሽን መመስረት ጀመሩ። እውነተኛ ትምህርት ነበራቸው፣ ግን እውነተኛውን ትምህርት ከመቀበል ይልቅ የራሳቸው እብሪተኝነት ነበራቸው። ኮረፕሽን በመንዝርም ነበረ፣ በስጋት አላቅነትም ነበረ፣ በወንድነትም ነበረ። እንደገናም ደግሞ በአለማስተዋል አንዳንዶች ያጨሱ ነበረ። የኋለኛውን ዝናብ ግን ለመቀበል በጣም ይፈልጉ ነበረ። ለምሳሌ እነ ዋግነር እነ ኤፊ ጆንስ በጣም በሬቸትነት በፌዝ የታመኑ ሰዎች ነበሩ። ግን ወንድሞች በጣም በእነሱ ላይ ጫንቃ ሲፈጥሩባቸው፣ ተጽዕኖ ሲፈጥሩባቸው ጊዜ እነዛን ሁሉ ጥለው ወጡ። ራይቸስነስ ባይ ፌዝ ወይም ደግሞ ጽድቅ በሃይማኖት የሚለውን ትምህርት ኤፊ ጆንስ እና ዋግነር በጣም ጥሩ አድርገው ያስተምረው ነበር። እሷ 300 ጊዜ ጠቅሳለች ራይቸስነስ ባይ ፌዝ ትክክለኛ ትምህርት ነው ተቀበሉ ብላ ነበር። ይሁን እንጂ ኤፊ ጆንስ እና ዋግነር ራሳቸው ቤተክርስቲያንን ጥለው ወጡ። እንደዚህ ያለ የቤተክርስቲያንን ወይ እነሱ ያሉት መሆን አለበት እነሱ ያሉት ካልሆነ በተቀር ብሎ ጥሎ የሚወጡ ለምሳሌ ዶክተር ኬሎግ ከፍተኛ የሆነ የእግዚአብሔር በትል ውስጥም አለ፣ በወፍ ውስጥም አለ፣ በሰው ውስጥም አለ። ይሄ ቤተ መቅደስ ነው በተባለው ትምህርት ላይ ስህተተኛ የሆነ አስተሳሰብ ነበረው እና ኬሎግ በአጠቃላይ እግዚአብሔር የሌለበት ነገር የለም፣ እግዚአብሔርን ፍራፍሬ በምንበላበትም ጊዜ እግዚአብሔርን እየበላናን፣ ውሃው ስንጠጣ እግዚአብሔርን እየጠጣናን፣ እንደዚህ ያለ በቃ ትርጉም ነበረው። እግዚአብሔር በሁሉም ነገር ውስጥ አለ። እግዚአብሔርን እጅግ ከፍተኛ በሆነ በትንሽነት በሚመለከት እንደዚህ ያለ በቤተክርስቲያን ውስጥ ኮረፕሽን አለ። ግን ኋለኛውን ዝናብ ይፈልጉ ነበረ። አሁን ችግሩ በእኛ ዙሪያ ነው እንጂ በእግዚአብሔር አይደለም። ይህንን ኋለኛውን ዝናብ የከለከለን ግን የእግዚአብሔር ኋለኛውን ዝናብ እንዲያወርድ ልባቸውን፣ ነፍሳቸውን፣ መንፈሳቸውን፣ ስጋቸውን እየሰጡ ወንድሞችና እህቶች ካሉ ሁሉንም ነገር እግዚአብሔር ሊያደርግ ፍጹም እና እውነተኛ ነው ብላ በቀጥታ ተናግራለች። እሱን በእንግሊዝኛ ላነብላችሁ። በአማርኛ አልተተረጎመም። በአማርኛ የተተረጎመ ግሬት ኮንትሮቨርሲ የሚለው ሰላሳ ስምንተኛው ተተርጉመዋል። እሱን ሄዳችሁ ለማየት ትችላላችሁ። በአማርኛ ግን ሌሎቹ በአማርኛ
ኢቨንቲክ ስንት ገጽ ነው?
ሰላሳ ስምንተኛው ምዕራፍ ነው። ገጹ ይለያያል። ሰላሳ ስምንተኛ ምዕራፍ ታላቁ ተጋድሎ ከሰላሳ ስምንት ጀምሮ ነው እንደውም የተተረጎመው። ከዛ በፊት ያለው አልተተረጎመም። ታላቁ ተጋድሎ ተተረጉመው እንደሆነ አላውቅም። ድሮ ግን የተተረጎመው ታላቁ ተጋድሎ ከሰላሳ ስምንተኛ ምዕራፍ ጀምሮ ነው የተተረጎመው። ስለዚህ እዛ ውስጥ ልታገኙ ትችላላችሁ። ሌሎችንም ደግሞ ላንብላችሁና ጥቂቶችን ቶሎ ብዬ አነባለሁ። ከዛ ጥያቄውን ኋላ እናደርገዋለን እና ሬፍራንሱን ደግሞ የምትፈልጉትን ኋላ እሰጣቸዋለሁ፣ ገጾቹን ማለት ነው። እና መጀመሪያ ሀሳቤን እንትን ላድርገው እና ከዛ በኋላ ሁሉም ነገር እና በኤርሊ ራይቲንግስ ውስጥ 277 እስከ 279 ላይም አለ። early writing
source
እና ላንብላችሁ አንዳንድ ሀሳቦችን አዳምጡ አንድ ጊዜ። And it is during the loud cry that the gospel message preached and carried out by God's messengers will be brought to a close. We have a trace but vivid description of this movement in the chapter. The loud cry in early writing stages 277 to 279. It's a view that lifts the spirit that seems to carry out into the very anteroom of God's throne in heaven to see his mighty hand at work. Energy White Sittinagar. I am still firmly convinced that these things will come to pass and wish it might be soon. Note the condensed sentences and see how much action is packed into the 80 lines of that little chapter. I have put it all into this paper. No two study of the loud cry would be complete without it. I saw, Ezra 18, chapter 18, I saw, Revelation 18, when the Murai Asrasimintin Nomitinagaro, I saw angels hurrying to and fro in heaven, descending to the earth, and again descending to heaven. Ure Samayana, Ure Medir, Iyeta, Yotuna, Yoradu, Malak, Basamaya, Luke, and Dusan Malak, preparing for the fulfillment of some important events. ለመጨረሻ ዘመናትን እኛ ራሳችን ተዘጋጅተን ምን ማድረግ እንዳለብን እንድናውቅ ነው። Then I saw another mighty angel commissioned to descend to the earth. ሌላ መልአክ የሚለው ቃል ራሱ በ18ኛ ምዕራፍ ላይ ነው። To unite his voice with a third angel. አሁን ሌላ መልአክ የሚለው ከሰማይ ስፍራ የሚመጣው ሶስተኛው መልአክ ጆይን ለማድረግ ከሰማይ ማለት ነው። ስለዚህ በዛን ጊዜ አልወረደም። And gave power force to his message. Great power and glory were imparted to the angel. ከሰማይ ለሶስተኛ መልአክ ማለት ነው። And he descended. The earth was lightened with his glory. ሶስተኛ መልአክ ሲመጣ ምድር በራች ይላል። ከሶስተኛ መልአክ ጋር ሊገናኝ the light which attended these angels penetrated everywhere as they cried out mightily with a strong voice. Babylon the great city is fallen and fallen. It has become the inhabitants of the devils and the hold of every foul spirit and the cage of every unclean and a hateful bird. The message of the fall of Babylon is given to the second angel, repeated with the additional mention of the corruptions which have been entering the churches since 1844. The work of this angel comes in at the right time to join the last great work of the third angel's message, and it swells to a loud cry. And the people of God are thus prepared to stand in the hour of temptation, which they are soon to meet. I saw a great light resting upon them, and they united to fearlessly proclaim the third angel's message. Angels were sent to aid the mighty angel from heaven, and I heard voices which seemed to sound everywhere. Come out, come out of her, my people, that you be not partakers of the saints. እንደዚህ ያለ ሳስምንተኛውን ይቀጥላል. This message seemed to be in addition to the third message, joining it as the midnight cry joining the second angel's message in 1844. Like 1844 ላይ የመጣው መልአክ third angel እሱ እንዳደረገ ሁሉ the glory of God rested upon the patient waiting saints, and they fearlessly gave the last solemn warning proclaimed in the fall of Babylon and calling upon God's people to come out of her that they might escape her fearful doom. የጨለማን ዘመን ወይ የጨለማን ዙሪያ የጨለማን አካባቢ የጨለማን መንደር የጨለማን ሰፈር ለቆ እንዲወጡ ይህንን ከየቤተ ክርስቲያናቱ እንደውም ከዓለም ከሰይጣን ሃይማኖት የሚቀጥለው በግልጽ ይናገራል. The light that was shed upon the waiting ones penetrated everywhere, and those in the churches who had any light, who had not heard ከዛ በፊት ምንም ስለ አድቨንቲስት ቤተ ክርስቲያን መልእክት ምንም አይነት ያላዳመጡ ወይም ደግሞ ሬጀክትድ ኤንድ ትሪ ሜሴጅስ ሶስተኛው መልእክት ጥሎ ለወጡም ኦቤይድ ዘ ኮል ኤንድ ሌፍት ዘ ፎሬን ቸርችስ በዛን ጊዜ የእግዚአብሔርን ድምፅ እያዳመጡ ከጠፉትም ቤተ ክርስቲያን ከውሸት ቤተ ክርስቲያናትም ከውሸት ሃይማኖትም እያመለጡ እንዲያመልጡ ይህንን መልእክት የሚያስተላልፉ ሰዎች many had come to years of accountability since these messages had been given. በዛን ጊዜ ይህንን መልእክት በምናስተላልፍበት ጊዜ ትላለች ይህ መልእክት በምተላለፍበት ጊዜ ቤተክርስቲያኑን ጥሎ የወጡ ከሌላ ቤተክርስቲያን ጨለማ ውስጥ ያሉ የእግዚአብሔርን ድምፅ ከዚህ በፊት ስላ ሶስተኛ መልአክ መልእክት ያላወቁ ያልሰሙ ያላወቁ and the light shone upon them. Yezabeher brahan banasula yabaral. Then they were privileged to choose life for hiwotin imartallu kamot kamot yamartallu. Some chose life to look their stand with those who were looking for their Lord, keeping all his commandments. The third message was not to do its work. All were to be tested upon it, and the precious ones were to be called out from the religious bodies. ከብዙ የሃይማኖት ድርጅቶች ሰዎች ያመልጣሉ. A compelling power moved the honest, while the manifestation of the power of God brought a fear and restraint upon their unbelieving relatives. በብዙ ዘመዶች በብዙ ዘር በብዙ ወገን በብዙ ቋንቋ በብዙ በታቦት የታሰሩ በዘራቸው ምክንያት ወይም ደግሞ በቋንቋቸው ለምሳሌ እንደነ ቻይና ያሉ ሃይማኖት በማይፈቀድበት ቦታ ሁሉ የእግዚአብሔር ክንድ በተገለጠ ጊዜ እነዛ ሁሉ ሳይፈሩ ከነዛ ሁሉ እጅ እያመለጡ ወደ እግዚአብሔር ምርጫ ውስጥ ይገባሉ. bright a fear and restraint upon their unbelieving relatives and friends, so that they dare not to. Neither had they the power to hinder those who felt the work of the Spirit of God upon them. በዘንድሬ የመጨረሻው የመንፈስ ቅዱስ ምልአት የወረደባቸው ሰዎች ማንንም ዘመድን፣ አገርን፣ ቋንቋን፣ ወገንን፣ ጎሳን፣ ሃይማኖትን፣ የፖለቲካ ኃይልን ከቶ አይፈሩም። ከዛ ውስጥ አምልጦ ይወጣሉ፣ ምክንያቱም እግዚአብሔር መንፈስ ቅዱስ በእነሱ ላይ አርፏልና። The last call was carried out even to the poor slaves. በዘንድሬ ባሪያዎች እንኳን the last call was carried even to the poor slaves, and the pews among them called for their songs as rapturous joy and the prospect of their happy deliverance. Bazangide, Malim Sotaifara, Darien, Kedus, Zimare, Yazamaru, Kazakakupu. አያዝና ከክፉ ኃይላት ከክፉ ስልጣናት ውስጥ ነፃ ይወጣሉ። ይህንን ለማድረግ የሚችሉ የሆነኛ ዝናብ መልእክት የተቀበሉና ለሌሎች ይህንን እውነት ባስተማሩ ጊዜ ነው ትላለች። ዴር ማስተርስ ኩድ ናት ቼክ ደም ማን እንደሆኑ አያዩዋቸውን። ባሪያዎች መንፈስ ቅዱስን ይቀበላሉ። ፊር ኤንድ አስቶኒሽመንት ኬፕት ዘም ሳይለንት የእግዚአብሔር የኋለኛ ዝናብ መውረድ በባሪያዎች ላይ ጌቶች በባሪያዎቻቸው ላይ ስልጣን አይኖራቸውም። አፋቸውን ዘግቶ ዝም ይላሉ። ማይቲ ሚራክልስ ምራ የእናንተን የእግዚአብሔር ተአምራቶች ድንቅ ስራዎች ይፈጸማሉ። ሲክ ዊል ቢ ሂልድ ህሙማን ይፈወሳሉ። ሳይንስ ኤንድ ወንደርስ ፎሎ ቢሊቨርስ ኤንድ ጋድ ዋዝ ኢን ዘ ወርክ and every saint fearless consensus and consequences followed the convictions of his own conscience and united with those who were keeping all the commandments of God. But then today ባሪያዎች፣ ጌቶች፣ ዘረኞች፣ ሀያላን፣ ጦረኞች፣ ፖለቲከኞች በግሬት ኮንትሮቨርሲ በ23ኛ ምዕራፍ በ338 ላይ ስናገር በታላቅ ድምፅ የእግዚአብሔር ልጆች በሚናገሩበት ጊዜ የእግዚአብሔርን ኃይል የተገነዘቡ ባሪያዎቻቸውም ጌቶቻቸውንም ሳይጠይቁ ሁሉም በአንድ ላይ ይሆናሉ። የእግዚአብሔርን ሕግ ከሚጠብቁ ጋር ይዋሃዳሉ። And with the power and they sounded abroad the third message. I saw that this message will close with the power and the strength for exceedingly midnight cry. እና በመጨረሻ ዘመን ላይ ወገን፣ ቋንቋን፣ ዘር፣ ኃይል ሳይመር ሀብት፣ ታላቅነት፣ እውቀት ሳይለይ በአንድ ላይ የእግዚአብሔርን ድምፅ የሚያሰማ የእግዚአብሔር መልእክት በመጣ ጊዜ ልክ ደቀ መዛሙርት ተነስተው የሰውን ሁሉ ቋንቋ በሰረቁ ጊዜ እነዚህ አይሁድ እኛ የምናውቃቸው የመንደር ልጆች አልነበሩምን? እነዚህ ደቀ መዛሙርት አልነበሩምን? ይህንንስ ድምፅ ከየት አገኙ ብለው እንደተናገሩ በመጨረሻ ዘመን ላይ ሰው ሁሉ ከተንኮለኛ ወይም ከሰይጣን ሃይማኖትም ውስጥ ከካቶሊክም ውስጥ ከፕሮቴስታንቶችም ውስጥ ከፖለቲካም ውስጥ ከሳይንስም ውስጥ የሚደረገው በኋለኛ ዝናብ የሚደረገው መልእክት ከአእምሮና ከሀሳብ በላይ መሆኑን በታላቅ ድምፅ ከመሆኑ የተነሳ ወደ እግዚአብሔር ሕሊናት በፍጥነትና በሩጫ ይመጣሉ። ይህ ደግሞ የተጻፈው በኢዮኤል ምዕራፍ 2 ከ23 ጀምረውና በዘካርያስ ምዕራፍ 10 ላይ 12 ላይ ካሉ ላይ በአንድ ላይ ይሄናል። እሱም በአንድ ላይ አንድ ጊዜ ከዛ አስተያየት እንሰጣጣለን። ጥያቄውን ደግሞ በእያንዳንዱ አብራን እንሄዳለን። አንድ ጊዜ የዘካርያስ እንትን የኢዮኤልን መጽሐፍ እናንብበው። በዛ ላይ የሚሰጥ አንድ ሀሳብ አለኝ። መጀመሪያ ኢዮኤልን እናንብበው። ቅድሜ አንብበናል፣ ዳግሜ አነበዋለሁ ግልጽ እንዲሆንልን። ኢዮኤል ምዕራፍ 2 ኢዮኤል ምዕራፍ 2 አምናለሁ ላችሁም እዛ አላችሁ ያንዳንዱን ትንሽ እንትን ጠቃሽ ታርገ ያልፋለሁ ከዛ በኋላ ለእናንተ እግዚአብሔር የተናገረውን ደሞ ሼር ታረጋላችሁ ከዛ ደግሞ ጥያቄዎችን ያንዳንዱን እንትን እናረጋችኋለን ኢዮኤል 2 ከ3 ጀምሬ አነባለሁ እስከ 28 እስከ 30 ድረስ ያለውን እናንተ የጽዮን ልጆች እናንተ የጽዮን ልጆች ማለት የእግዚአብሔር መልእክት ወይም የእግዚአብሔር ዩነት ያላችሁ ማለት ነው አሁን እዚህ እነን የምታዳምጡ ማለት ነው በቃለኞች እስከሆናችሁ ጊዜ ድረስ ይህ እናንተን ይጠቃልላል እናንተ የጽዮን ልጆች እውነተኛ ህልና እውነተኛ ልብ እውነተኛ መንፈስ ቅዱስ የሞላባችሁ እናንተ የጽዮን ልጆች ይህንን በእምነት ተቀበሉ ይህንን እኔ ከፍላጎቴ ከምኞቴ ከሀሳቤ አይደለም ለሬፍረንስ ነው የምጠቀመው እንድትገነዘቡ ለእናንተ ይህ ለእናንተ የተሰጠ መልእክት ስለሆነ ነው ይህን በግልጽ እየተናገርኩ ያለ ይህንን መልእክት የምታስተላልፈው የኋለኛውን ዝራብ መልእክት የምታስተላልፈው ይች ቤተክርስቲያን ብቻ ናት አንደኛ የቤተ መቅደስ ምስጢር ኢየሱስ ክርስቶስ በሰማይ ስፍራ የሚያገለግለውን አገልግሎት ስለምትገነዘብ እና ስለምትቀበል ወይም ደግሞ እዛ ስለምትኖር ስለገባን ማለት ነው እዛው ነው የምንኖረው አድቨንቲስቶች ገባንም አልገባንም አወቀንም አላወቀንም አድቨንቲስቶች ድነናል እግዚአብሔር አፈለሰን እና በቤተ መቅደሱ ውስጥ ነው ያስቀመጠን ከራሱ ጋር በመጨረሻም ደግሞ ተክሎናል ስለዚህ ነው ከሰማይ መልእክት የሚመጣው እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና አሁን የምንማረውና የምናስተምረው በመጀመሪያኛው ከፊተኛውን መንፈስ ቅዱስ ምራቅ የተነሳ ነው ቅድም ይሄ ስትጸልይ የመጀመሪያውን መንፈስ ቅዱስ ያልተቀበለ ወይም ኤለንጂዋይትም ይህንን ትደግመዋለች ፋለኛውን ዝናብ ለመካፈል አይችልም እናንተ የጽዮን ልጆች ምክንያቱም የፊተኛው መንፈስ ቅዱስ ነው እኛ በክርስቶስ ውስጥ አድርጎ በሰማይ ስፍራ በቅድስተ ቅዱሳን በጌታ በኢየሱስ ክርስቶስ ልብ ማይገር ውስጥ ያስቀመጠን እንዲሁ ቀድሞ የፊተኛውን እና የኋለኛውን ዝናብ አዘንብላችኋለሁ ምክንያቱም አሁን ያለንንም እንደገና የኋለኛውንም ዝናብ በእጥፍ ነው የምንቀበለው ለዚህ ነው ሀሌሉያ እልልታ ሙጋሳ ውዳሴ ምስጋና ተስፋ የሚያስፈልገን ምክንያቱም የኋለኛውን እና የፊተኛውን ዝናብ በአንድ ላይ ደርቦ ነው የሚሰጠን አዘንብላችኋለሁና በእርሱ ደስ ይበላችሁ ሴቶች በዛም ጊዜ ነው እልል ማለት ያለባችሁ ለእርሱም እልል በሉ ይላል እግዚአብሔር ክብር ምስጋና ለዘላለም በእርሱ ለውዳሴ ይሁን ይላል አውድማዎችን ሁሉ እህልን ይሞላሉ መጥመቂያዎች የወይን ጠጅና ዘይት አትራፍገው ያፈሳሉ በዛም ጊዜ ነው እኛን እንኳን በጣም ዘግቶ በሚያስቀምጡን ጊዜ ቅዱሳን መላእክት መጥተው በተዘጋ ቤት በር ገብተው ለእኛ ለእናንተ አብሮን ይጫወታሉ እንደ ዮሐንስ መጥመቁ በጳጥሞስ ደሴት ላይ ኢየሱስ መጥቶ እንደጎበኘው የሰማይና የምድር ምስጢር እንደገለጠለ ለእኔና ለእናንተ በስደትና በመከራ ክርስቶስን ስለመሰለን አስረው አንዳንዶቻችንን እንኳን ቢገሉን እግዚአብሔር ይመስገን ዋለኛውን ዝናብ ከተቀበልን በኋላ አንዳንዶቻችንን ከመሰንሰታቸው የተነሳ በአንዳንድ ባዶ ቤት በወይኒ ቤት በተዘጋ በር ላይ በዘጉም ጊዜ መላእክት ይመጡና ይመግቡናል አብረውንም ያሳልፋሉ አብረውን ይጫወታሉ እነሱ እኛን ዛብተው ወጥተዋሉ እግዚአብሔር ግን ልጁን ለዮሐንስ የላከው ልጁን ለደቀ መዛሙርት የላከው ለእኔና ለእናንተ ራሱን ወይም ደግሞ መላእክቱን ይልካል ለዚህ ነው እልል ማለት ያለብን የምንበላው የምንጠጣውን መላእክት ያመጣሉ ዳይሪያስ በቁራ እንዳመጡ ሁሉ መጥመቆቻችን የወይን ጠጅንና ዘይትን አትራፍጎ ያመጣሉ ወገኖች በእኛ ህይወት ውስጥ የእግዚአብሔር መንፈስ በሙላት ጠጅና ዘይትን
እግዚአብሔር በዛም ስደት ቢሆን መከራ ቢሆን ጭንቀት ቢሆን አዘን ቢሆን ልባችን አይታሰም አያዘንም አንደናገርም ምክንያቱም የሚያጋለን ለኛ የዘላለም የታላቁ የኢዮቤልዩ ቀን እንጂ የምናዘንበትና የምንሳቀቅበት የለም ምክንያቱም በልባችን ውስጥ የእግዚአብሔር መንፈስ ሞልቷልና 25ኛ የሰደዱባችሁ ታላቅ ሰራዊትን አንበጣንና ደቦባ ኩኩባንና ተምች የበላቸውን አመታት የመለስላቸዋለሁ በዚህም ጊዜ ለብዙ ዘመናት ከኤልንዲዋይትን ጀምሮ እስካሁን ድረስ የደረቀንበትና የኮበተንበትን ዘመናችንን እግዚአብሔር አምላክ በአጭር ጊዜ ውስጥ ያትረፈልፋል እግዚአብሔር ለዘላለም ይባረክ ብዙ በምን ትበላላችሁ የእግዚአብሔርን መንፈስ ቅዱስ እንበላለን ትጠግቡባላችሁ አታዝኑም አትጨነቁም አትሳሱም ከእናንተ ጋር ተአምራት የሰራውን የአምላካችን የእግዚአብሔርን ስም ታመሰግናላችሁ ህዝብም ለዘላለም አያፍርም ቁጥር 28 ከዛ በኋላ እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ አሁን ምናልባት ይሄ በመጀመሪያ ጊዜ በሐዋርያት ላይ የፈሰሰ አይደለም ወይ አይደለም በዛን ጊዜ የፊተኛው ነው የፊተኛው በስጋ ለባሽ ሁሉ ላይ አልወረደም ህፃናት እዛ አልነበሩም ልጆች አልነበሩም ባሪያዎች አልነበሩም ወገኖች በማስተዋል እናዳምጥ የፊተኛው ዝናብ ህፃናት አልነበሩም ትላላቅ ሰዎች ብስል ያሉ ነጋዴዎች የውጭ ሀገር ነጋዴዎች የውጭ ሀገር ዜጎች እዛ የነበሩ የከዛ ከቋንቋ ከወገን የመጡ ከልዩ ልዩ ቦታ ለንግድ የመጡ በመንገድ ላይ ልዩ ልዩ ስራ ለመስራት የመጡ የመንግስት ሰራተኞች ወይም ታላላቅ ሰዎች ብቻ ነው የነበሩ ህፃናት አልነበሩም ይህኛው የኋለኛ ዝናብ ህፃናት ሳይቀሩ በመንፈስ ቅዱስ ይሞላሉ ባሪያዎች የቤት ሰራተኞች በመንፈስ ቅዱስ ይሞላሉ በዛን ጊዜ ሴቶች አልነበሩም ኋላ በአገልግሎቱ ነው የተካፈሉ ሴቶች ወንዶች ብቻ ነው የነበሩ ግን የጣን ለጣሎት ከተስ ከተአውሮ ከነበሩቱ ከመቶ 20ዎቹ ሴቶች ነበሩ ልባቸውን አንድ አድርገው ከሚጸሉ ግን የሞላ የአካባቢው ሴቶች አልነበሩም ጥቂት ሴቶች ነው የነበሩ በቁጥር የሚቆጠሩ በቁጥር ስማቸው የተዘረዘሩ በዛን ጊዜ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ ሽማግሌዎቻችሁም ህልም ያልማሉ ኋለኛ ዝናብ ማለት ነው በዛን ጊዜ ብዙ ሽማግሌዎች ቤት ለቆ ወጥቶ ከብዙ ወንዶች ጋር እዛ እየጸለዩ አልነበሩ ከመቶ 20ዎቹ በተቀር በዛን ጊዜ ሽማግሌዎቻችሁም ህልም ያልማሉ ወጣቶችም አልነበሩ ብዙን ጊዜ ወጣቶች በእንደዚህ አይነት ቦታ ላይ አይገኙም ወንድሞችና እህቶች በመጨረሻ ላይ ጎበዛዊቶቻችሁ ራእይ ያያሉ ወጣቶች ልጆች ደግሞ በዛ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴ አመጣለሁ ቅድም እንዳልኳችሁ ሰራተኞች እዛ አልነበሩ አሁን በሰራተኞች ላይ ሁሉ ባራባራ ለሚሰቃዩ ልጆች ሁሉ ሲቀበሉ በልዩ ልዩ አለማት ውስጥ የሚገኙ የእግዚአብሔር ባሪያዎች ሁሉ በመከራቸው በስደት ላይ የሚገኙ ሁሉ በላይ በሰማይ ድንቆችን አሳያለሁ በታች በምድርም ደመና እሳት የጢስ ጭጋር በዛን ጊዜ አብ ወልድ መንፈስ ቅዱስ አብረው እዛ አሉ ስለዚህ ነው ምድር ሁሉ ይህንን ድምፅ የሚሰማ ታላቁና የሚያስፈራው የእግዚአብሔር ሳይመጣ ፀሐይ ወደ ጨለማ ጨረቃ ወደ ደም ሳይለወጥ ያ የመጨረሻ ዘመን ነው አሁን ወደ ዘካርያስ መጽሐፍ ይሄዳለሁ ለእናንተ እንዲሆን ነው ከመጽሐፍ ቅዱስም ከትንቢት መንፈስም እንድታዩ ይሄ ነው ባለፈው ጊዜ ስለተጠየቀ ዘካርያስ ምዕራፍ 10 በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናቡን ለምኑ እግዚአብሔር መድረክ ያደርጋል የበልግ ዝናብ እና ለእያንዳንዱ መበጫው ስሳሬን ይሰጣል
ምዕራፍ 12 ቁጥር 2 ጀምረን እናነባለን። እነሆ ኢየሩሳሌም ዙሪያላሉ ለአሕዛብ ሁሉ የመንጎርጎር ዋንጫ አደርጋታለሁ። ደግሞ ኢየሩሳሌምን ትከብብ በይሁዳ ላይ እንዲሁ ይሆናል። ቁጥር 3 ላይ በዛን ቀን ኢየሩሳሌም ከአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ። የሚሸከሟት ሁሉ እጅግ ይቆስላሉ። የምድርም አሕዛብ ሁሉ በላይዋ ላይ ይከማቻሉ። በዛን ቀን ይላል እግዚአብሔር ፈረስን ሁሉ በድንጋጤ ተቀማጩንም በይሁደት ይመታለሁ። አይኖቼም በይሁዳ ላይ ይከፍታሉ። የአሕዛብንም ፈረሶች ሁሉ በእውርነት ይመታለሁ። የይሁዳ መለቆች በልባቸው በኢየሩሳሌም ለሚኖሩ በአምላካቸው በሠራዊት ጌታ እግዚአብሔር ብርታት አለ ይላሉ። ወንድሞችና እህቶች በዛሬ ቀን እኛ በመጀመሪያኛው ዝናብ ኃይል በእግዚአብሔር መንፈስ ፊት ቆመን የምናስተላልፈውን መልዕክት የሚጸየፉ እምቢ የሚሉ እና ቤተክርስቲያንም ጥሎ የሚሄዱ ኦክሹት ሲሆኑ በሐሰተኛ ሃይማኖት በሐሰተኛ ነቢይ በሰይጣን ሃይማኖት ድምፃችንን ለመስማት የተጠየፉ ሁሉ በመጨረሻ ላይ የእግዚአብሔርን ድምፅ ከመብረቁና ከነበልባሉ የተነሳ ከአንደበታችን ከሚወጣው ከእስራኤል ቅዱስ ድምፅ የተነሳ ከቅዱሳን ከእናንተ ከሚወጣ ድምፅ የተነሳ ምድር ሁሉ በእኛ ወንጌል ትበራለች። ባሪያዎች ይሰማሉ፣ ሰራተኞች ማለት ነው። ድሆች ይሰማሉ፣ ጌቶች ይሰማሉ፣ ሳይንቲስቶች ይሰማሉ፣ ጦረኞች ፈረሰኞች ማለት ጦረኞች ይሰማሉ፣ ፖለቲከኞች ማለት ነው። የመንግስት አገዛዝ ይሰማናል፣ ከሃዲዎችም ይሰሙናል። ምክንያቱም በእኛ ምክንያት በእነሱ ቤት የእግዚአብሔር ሰላም የእግዚአብሔር እውነት ይገለጣል። ይህንን ለመቀበል ትሁት ፍጹም ንጹህ ራስን የመስጠት መንፈስ ሲኖረን የእግዚአብሔርን የመጨረሻውን ዘመን አይናችን ያያል። ከዛው አርገን ወደ ታላቁ ወደ ኢዮቤልዩ ቀን እንሽጋገራለን። እስከዛ ጊዜ ድረስ የምንማረውን ሁሉ በማስተዋል እንድንገነዘብ እግዚአብሔር ጸጋውን ያብዛልን። ጥያቄዎቹን አብረን እንመለከታቸዋለን። እንጸልይ። አሁን ከጥያቄ ያስቀድመን የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ የሕያው ወንድሞቼና እህቶቼ ልብ የእኔ ልብ ከሚቃጠልና ከሚነድል በላይ እነሱ በጥናት ዝለው ተቃጥለው አረው ለዘመናት እየጠበቁ ካሉበት እኔ ይህንን እውነት እንዳስተላለፉ ከጠጠፉት ከተማይ ጽዋ እህቶቼና ወንድሞቼ ሊጠጡ እጅግ ተጠምተዋል ተርበዋልና ኢየሱስ ክርስቶስ ሆይ ከኔም በላይ የልባ የወንድሞቼና የእህቶቼን ልብ በቅዱስ እግዚአብሔር መንፈስ ቅዱስ እርካታ ታረቃቸው ዘንድ በኃይልም ትሞላቸው ዘንድ ታነቃቸው ዘንድ ከሚያስጨንቃቸውና በምድር ላይ ከሚገዳደራቸው ከማንኛውም ከትልቁና ከትንሹ ትግራቸው፣ ነፍሳቸው፣ መንፈሳቸው፣ ስጋቸው በጌታ በኢየሱስ ክርስቶስ ስምና ስልጣን ነፃ ይወጣ ዘንድና አሁን በዚህ ጊዜ በምንነጋገራቸው በምናስተላልፋቸው መልእክቶች ሁሉ የሕያዋን የእግዚአብሔር ቅዱስ መንፈስ የወንድሞቼንና የእህቶቼን ልብ ለዘላለም ለራሳቸው ብቻ ሳይሆን በዙሪያቸው ለሚሞት ሕዝብ ሁሉ ይህንን ተሸክመው ለመንቀሳቀስ እንዲችሉ የብርታት መንፈስ ሳይቀር ሁሉ በሙላት ወደ ወንድሞቼና ወደ እህቶቼ ልብ ይፍሰስ፣ ለዘላለም ይፍሰስ። ወደ ዘላለም ዙፋን ፊት ያቅርባቸው ወንድሞቼና እህቶቼን። እኔ ሳየሁኝ እኔ ተረከሁኝ ጌታ ሆይ፣ እነዚህ ወንድሞቼ ረሃብና ጥማት በአንተ ኢየሱስ ክርስቶስ ላይ በሰማይ ዙፋን አንተ ከቤተ መቅደስ ተንቀሳቀስና የእኛን ጣህነት የእኛን ተንኮል የእኛን ግብዝነት ተው፣ የደቀ መዛሙርትን መፍራትና ጭንቀትን ሁሉ የደመሰስክ አምላክ በመጨረሻም ልባቸው ከአንተ ጋር እንዳዋህድ ሁሉ የወንድሞቼና የእህቶቼ ልብ ከአንተ ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋርና ከአብ ጋር የተዋህደ ይሁን፣ አሜን።
አሜን።
ጥያቄዎቹን አነባለሁ፣ ከዛ በቃ ጥያቄዎቹ ላይ ውይይት ካለን ሀሳባችንን እንገልጻለን። የኋለኛ ዝናብ በጸሎት ኃይል እንዲሆን እኛ በተለያየ ቦታ በተለያየ ዓለም ነን ያለ ነው። እንዴት ነው ታዲያ ይህን እንድናደርግ የሚችለው? ጥያቄ መጥቶ ነበር። በዛን ቀን በልዩ ልዩ ዓለማት ነው ያለ ነው፣ ተበታትነን ያለ ነው። ይህንን ነገር እንዴት አድርገን ነው ታዲያ አንድ ላይ መንፈስ ቅዱስን የምንቀበልበትን ወይም የኋለኛውን መንፈስ ቅዱስ የምንቀበልበትን ጸሎት በምን አይነት መልኩ ልናደርግ እንችላለን የሚል ጥያቄ ተነስቶ ነበር። እሱን መጀመሪያ እንየው። እንዴት ነው ሁላችን ባለንበት ልናገኘው የምንችለው? በተበታተነ ዓለም ላይ የሚገኙ ወንድሞች እና እህቶች በአንድ መንፈስ ለመጸለይ እና የኋለኛውን ዝናብ ለመቀበል በአንድ ልብ ለመሆን እንዴት ይቻላል ብላ ጥያቄ አንስታ ነበረ። እሱን መጀመሪያ እንጫወት። እንዴት ይቻላል?
ጸጥታ ስለሸፈነ ነው። አማኑኝ፣ እንደምን አመሻችሁ ወገኖቼ።
ሙት አርጎ ስለሆነ ነው መሰለኝ ይሰማሉ። እንግዲህ እኔ በእንትን ላይ ስላለሁ ነው የተከፈተው። አንተ አስተያየት እና ዶክተር አማኑኤል እንዴት ናችሁ ብሎ እያላችሁ ነው። ዶክተር አማኑኤል በመስመር ላይ አለ። ሌሎች በሙት አርጋችሁ የምታዳምጡ ሁሉ እንግዲህ እሱ የሚሰጠንን አስተያየት እንቀበላለን። ሰላም ታሁንም እንቀበል።
እሺ፣ እንግዲህ በመጀመሪያ ደረጃ ይሄ ብዙም ጊዜ የምነሳ ጥያቄ ነው። በተለያዩ ስብሰባዎችም ውይይትና ጥናት በምናደርግበት ጊዜና አስፈላጊነት ስላለ ነው እንግዲህ የምደጋገመው። እና ለዚህ ጥያቄ እግዚአብሔርን በመጀመሪያ ደረጃ እናመሰግናለን። ምን ያክል ቅናትና መሻት እንዳለን የሚያሳስብ ነው፣ በተለይ በውይይትና በጥናት። እንግዲህ ስለ መንፈስ ቅዱስ መዝነብ መሰረታዊ ነጥቦችን የሰውን ሀሳብ ሳይሆን የእግዚአብሔር ቃል የምናገረውን ማስተዋሉ እጅግ በጣም አድርጎ ይጠቅማል። ይህንን በጣም ባንክሮ እንድታስተምሩ ይፈልጋለሁ ወገኖቼ። ብዙ ሰው ዝርዝር መስጠት ይችላል። ሰው የሚሰጠው ዝርዝር አይደለም። በቃሉ ላይ የተጻፈ መልእክቱ በቂ ምላሽ አለው እና ሁልጊዜ እደግመዋለሁ ሀሳቡን፣ ምክንያቱም ፓወርፉል ነው እና ይሄ እንድናስተውል ጌታ ይፈልጋል። እና መንፈስ ቅዱስ የመዝነቡ ጉዳይ መጀመሪያ ቅድመ ዝግጅቶች አሉ። ይሄ ነው ዋናው ነገር፣ ቅድመ ዝግጅት። አንድ ሰው ካለበት ከተማ ወደ ሌላ ከተማ ለመሄድ ሲያስብ ዝግጅት ያደርጋል። እዛ ጉዞ የሚያስፈልገው ነገር ሁሉ የመጀመሪያው ነገር ምንድን ነው? ልብሱን ይለብሳል፣ የሚያስፈልገውን እቃ ይዛል። ዋናው ቁም ነገር ያለው ግን እግሩን ያነሳል ጉዞ። ይሄ ወደ ፈለገበት አቅጣጫ ያደርሷል ማለት ነው። እዚህ ጌታ ኢየሱስ ለደቀ መዛሙርቱ የተናገረው የመንፈስ ቅዱስ መዝነብ ከኔና ከእናንተ ዘመን ፍጹም የሚለይበት ነገር አለ። ይህንን እንወቅበት። ፍጹም የሚለይበት ነገር አለ። አንደኛ ልዩ የሚያደርገው እነዚህ በማቴዎስ ወንጌል ምዕራፍ አራት እንደተነገረ ሁሉን ጥሎ የተከተሉ ሰዎች ናቸው። ይህንን እናስምር ወገኖች። ሁሉን ጥሎ የተከተሉ ልጄ፣ አባቴ፣ ምስቴ በሉቃ 9 ተጠቅሷል። ህይወታቸውን እስካሁን ድረስ መስዋዕት ያደረጉ ሰዎች ናቸው። ስለዚህ የእነሱ ህይወት ከእኔና ከእናንተ ፍጹም ልዩነት አለ ማለት ነው። እዚህ እኛ ስናገለግልን በትርፍ ጊዜያችን ነው፣ ስንዘምርን በትርፍ ጊዜ ነው፣ ስንጸልይን በትርፍ ጊዜ ነው። እነዚህ ግን ሁሉን ነገር ጥለው በአንድነት ተቀመጡ ይላል እግዚአብሔር ቃል። ስለዚህ ይህ በአንድነት መቆየቱ ብቻ ሳይሆን ደግሞ በሁለተኛ ደረጃ የተሰጠውን ተስፋ በዩኒሰን በማመን ይጠባበቁ ነበር በጸሎት ይላል።
ይሄ ቁልፍ ነገር ነው። ስለዚህ በዚህ ሁኔታ ነው እነሱ ከኛ ፍጹም ለየት ያሉ። ግን ያ ማለት በእነሱ ዘመን የዘነፈው ለኛ አይዘንብም የሚለውን ጥያቄ ያነሳል። በጣም ጥሩ ጥያቄ ነው። ግን አሁን ለዚህ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 3 ይህንን እንግዲህ ከተቻለ ብጽፉ መልካም ነው። ቅድም እንዳልቃሉ ራሱ በቂ ምላሽ ነው ብያለሁ። በዚህ ሁኔታ ባለን እንግዲህ አሁን ከደቀ መዛሙርቶች ሕይወት ባሻገር ላለን ለእኔና ለእናንተ እግዚአብሔር የምናገረው አለ። በዚህ ቃል ትንቢተ ኢሳይያስ ምዕራፍ 44 ቁጥር 3 በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችንም አፈሳለሁና መንፈሴን በዘርህ ላይ በረከተንም በልጆች ላይ አፈሳለሁ። ይሄ ብዙ ገለጻ የሚያስፈልቃል አይደል? ራሱ ገላጭ ነው። እዚህ በሐዋርያት ዘመን የሆነውን ነገር የግድ መሆን አለበት ማለት አይደል? በተጠማ ነፍስ ላይ እግዚአብሔር ያንን ያደርጋል። ይሄን እርግጠኞች ነን። እኔ አይደለም የምናገረው፣ የእግዚአብሔር ቃል ነው የምናገረው። በተጠማ በማንም ላይ ክርስቶስ ኢየሱስ የፊተኛውንም የኋለኛውንም ዝናብ ያዘንባል። ይሄ ነው ብዙ ጊዜ ኢሉዥን አለ በቤተ ክርስቲያን። የፊተኛውም ዝናብ ይመጣል፣ የኋለኛው ዝናብ ይመጣል። እንዴ የፊተኛው ዝናብ የሚመጣው ጌታን ለማያውቁት እንዴት አድርጎ ነው የሚቀበሉት? የፊተኛው ዝናብ ቃሉን ዘርስ ካልተዘራ፣ ስለዚህ በእነሱ ህይወት ዘር ልዘራ የፊተኛው ዝናብ ይመጣል ማለት ነው። በደቀ መዛሙርቶች በሐዋርያቶች ህይወት እንደሆነ ማለት ነው። ግን ታውቃላችሁ እዚህ የመጀመሪያ ዝናብ ለማያውቁት ላልተቀበሉት ወንጌል ለማይገባቸው በተሳሳተ አምልኮ ላሉት የፊተኛው ዝናብ ይመጣል። ግን ሲዘጋጁ ቃሉን ሲሰሙ ነው ማለት ነው፣ ሲጠሙ ነው ማለት ነው። ከዛም በኋላ ደግሞ እነሱ ደግሞ ይሄ እውነት ሲገባቸው የኋለኛው ዝናብ ይመጣል፣ ሲጠሙ ማለት ነው። ይሄ ነው አንደኛው ነጥብ። ሁለተኛው ነጥብ ደግሞ ምንድን ነው? ዮኤል ወንድሜ ዳንኤል አንብቧል። ዮኤል ምዕራፍ 2 ቁጥር 27 እና 28ን አያይዛችሁ አንብቦ ወገኖች፣ መሰረታዊ ነጥብ በዛ ላይ ነው አለ። ጌታ ሲናገር ሳለ ምንድን ነው የምለው? ይህንን በእስራኤል ላይ አፈሳለሁ። እንደውም እንግሊዝኛ በግልጽ ይናገራል አባባሉ። ምን ማለት ነው? ማይ ፒፕል ነው የምለው። My people shall never be ashamed. His day በፍጹም አያፍርም። የቁጥር 27 መጨረሻው ክፍል የማፍሩ እነማን ናቸው? የሚጠሙ እውነትን የሚከተሉ በፈቃዱ የሚመላለሱ ናቸው ባሉበት ቦታ። ስለዚህ በያሉበት ቦታ ይህ በሕይወታቸው ላይ ይፈጸማል፣ ይተገበራል ማለት ነው። እዚህ ስራውን ይሰራሉ። ሶስተኛ፣ አዎ ተለያይተን ነው ያለው፣ ግን በተለያየንበት ቦታ ደግሞ እንደኛ ያሉትን እግዚአብሔር በኋለኛው ዘመን ይሰበስባቸዋል። በያ አሁን በዚህ በዳላስ በቀላል ነው፣ በዳላስ እኛ ስብሰባ እናደርጋለን። በእኔና በእነሱ መካከል የጌታ ጥናት ባላቸው ላይ ተመሳሳይ ሀሳብ ይመጣል። እኛ ቃል እናነባለን፣ ጸሎት እናደርጋለን፣ ምሳ አብረን እንካፈላለን። በሐዋርያት ዘመን ያለውን ሁሉ እናደርጋለን። ይህ ምን ያደርጋል? ቦንድ ያደርገናል ማለት ነው። ቀስ በቀስ ቦንድ ወደ ማድረግ ያመጣል። በዚህን ጊዜ ሁላችንም አንድ ላይ ስንሆን ስራው ይሰራል። ስለዚህ በያለንበት ቦታ ጌታ ልጆቹን ያሰባስባል። ይሄ ወደን የምናደርገው ነው። መንፈስ ቅዱስ ደግሞ ስራውን የምሰራበት በተዘጋጁት ላይ ይመጣል፣ ያሰባስባቸዋል። ስለዚህ አሁን እኔና እናንተ ተለያየን ባለንበት ቦታ ግን በግል ቦታችን መንፈስ ቅዱስ ይሰራል። ሌላው የመጨረሻው ነጥብ በዚህ ላይ ክርስቶስ ኢየሱስ በመጽሐፍ ቅዱስ ዘመን፣ ይህን እደግመዋለሁ፣ ክርስቶስ ኢየሱስ በመጽሐፍ ቅዱስ ዘመን የምጠቀሙትን የመጀመሪያውና የኋለኛውን ዝናብ በዘር ነው ያስመሰለው። ይህን አናስምርበት። ለምን? በቀላል የምንረዳው በዛ ስለሆነ ነው። አይሁዶች፣ መካከለኛ ምስራቅ የሚኖሩት ገበሬዎች በእነዚህ ነገሮች ላይ የተለመደ መጽሐፍ ቅዱሳዊ ነው። ለዚህ ነው ክርስቶስ ኢየሱስ የመጽሐፍ ቅዱስን ምሳሌ በመስጠት ለዘርና ለማረስ የመጀመሪያው ዝናብና የኋለኛው ዝናብ አስፈልጋል። የመጀመሪያው መሬቱን የሚያለሰልስ ከዛ ዘር ይገባል ዘር ገብቶ ይበቅላል ይላል። ሁለተኛው ደግሞ የኋለኛው ዝናብ ደግሞ ፍሬ የሚያፈራ ከዛ ደግሞ ምን ፍሬ ማፍራቱ ብቻ አይደለም ለሃርቨስት መከር ወደ ገበያ እንገባ። ስለዚህ ይህ በኋለኛው ዘመን ብቻ የሚሆን ነው ማለት ነው። ጌታ ሳይመጣ በፊት በማቴዎስ 24 ቁጥር 12 14 ላይ የተጻፈው ደግሞ ይፈጸም ዘንድ የሚደረግ ነው። ስለዚህ በዚህ ብዙ ኢሉዥን አይምጣ አሉ ያንን በግልጽ ያስቀምጣል። የፊተኛው ዝናብ ፍሬ የሚያፈራ ሳይሆን ለዘር መሬትን ያዘጋጃል፣ ዘር ይዘራል፣ ይበቅላል። ኋለኛው ደግሞ ፍሬ ያዘጋጃል። በሰም ቶከን የፊተኛው ዝናብ ወንጌል ሰዎች እንዲያውቁ አይን ይከፍታል፣ ኋለኛው ዝናብ ደግሞ ፍሬን እንዲያፈሩ ያደርጋል። ይሄ ነው ብዙ ኢሉዥን ውስጥ እንድገባ እግዚአብሔር አይፈልግም። በያለንበት ቦታ በግል ይሰራል፣ ባለንበት ቦታ ደግሞ ያስተባብራል። ራሳቸውን የካዱ ለእግዚአብሔር ፍጹም ማንነታቸውን አሳልፎ ሰጡትን ያከማቻል መንፈስ ቅዱስ። እንጠራጠራለን በዮል ተናግሯል። ሄልም ማየት ይመጣል፣ ራእይ ይመጣል። በልጆች በወንዶች በሴቶች በሽማግሌዎች ላይ ጌታ ለክብሩ አደጋል። በግልም በህብረትም ይፈጽማል የሚል እምነት አለ። ቃሉ ይህን ነው የምናገረው። በዚህ ጥያቄ ላይ እንግዲህ በዚህ ላውቃ
አመሰግናለሁ። እግዚአብሔር ይስጥልኝ።
ሄሎ።
አቤት።
እኔም አንድ መጨመር የሚፈልገው ነገር አለኝ። የኋለኛው ዝናብ ጀምሯል ወይ አልጀመረም የሚል ወንድም በየነ ወይ እንደ አንተ ያጠራር ጋሽ በየነ ጠይቆ ነበር። ቤተክርስቲያናችን በዚህ ሁኔታ የምትለው ነገር ምን አለ የሚል ዛሬ ከሰዓት ኢንተርኔት ላይ አንድ ቦታ ኤለን ዋይት ያላቸው ምን ነገር አለ ብዬ ስመለከት ነበር። ሶስተኛ መልአከ መልእክት የሚሰበሰበት ጊዜ የኋለኛው ዝናብ እንደሚያስፈልግ፣ የሶስተኛ መልአከ መልእክት ደግሞ በኃይል የሚሰበክበት ጊዜ ይሄ አይነት ህይወት የመንፈስ ቅዱስ በኋለኛው ዝናብ መሙላት እንዳለ የምትናገረው ነገር አለ። ዛሬ ሳምንት ቦታውን ሳላነብ መደረግ አለበት ብዬ የተናገርኩትን ነገር ዛሬ ሳነብ እግዚአብሔርን ያመሰገንኩት ነገር ምንድን ነው? ግሮት ኮንትሮቨርሲ 616 ገጽ 12 ገጽ ነው። በእንግሊዘኛው ቻፕተሩ ምት የተኛው እንደሆነ ላቀ ግን በእንግሊዘኛው
38 ላይ ነው።
አዎ ቻፕተር
38 ማለት ምዕራፍ 38
ምዕራፉ እንግዲህ አማርኛው የሚሆን እንግሊዘኛ ምዕራፉ አንድ ነው። ይህን ገጽ 612 ላይ በእንግሊዘኛው ላይ ተአምር እንደሚያስፈልግ ዛሬ ሳምንት እዝላችሁ እንደሆነ ተአምር ያስፈልገናል የሚል ነገር ተናግሮ ነበር። ተአምሩ ደግሞ ምን የሚያደርግ ነው? ሰዎችን ከበሽታ የሚፈውስ በተለያየ ቦታ ሐኪሞች ያልቻሉ የዓለም መንግስታት መፍታት ያልቻሉትን ነገሮች መፍታት የሚያስችል ተአምር። ይሄ ተአምረት ደግሞ ልባቸው የተዘጋጁ አንዳንድ ሰው we are in the on the fence የሚኖሩ ሰዎች አሉ ይባላል። on the fence ማለት ነገሩ ወዳዘነበለበት ቦታ የሚዘሉ ነገር ግን አጥር ላይ ሆነው ነገሮችን የሚያጠሩ አሉ፣ አቋም የማይለዩ። እነኚህ ሰዎች ብዙዋኑ የሚያምኑበት ሰፈር ብዙዋኑ የሚያምኑበት ነገር ሲመለከቱ ወደዛኛው በኩል ይዘላሉ። እናንተኛ ከእናንተ ጋር ነን የሚለው እንደዚህ አይነት ሰዎች ሳይሆን በዚህ ይሄ ተአምር በሚሰራበት ጊዜ እግዚአብሔር የሚያውቃቸው ልባቸው ጠንካራ ይሆኑ የእውነቱን ቢያውቁ ቢረዱ ኖሮ እውነተኛ የሆነ ያለምንም እንደ ጥቁር ድንጋይ ጠንካራ የሆነው ያሉ ሰዎች ዛሬ በቤተ ክርስቲያን ውስጥ የሌሉ ሰዎች እንደዚህ አይነት ተአምር በሚሰራበት ጊዜ ወደ ቤተ ክርስቲያን በኃይል እንደሚመለሱ በብዙ ቁጥር እንደሚመለሱ ምክንያቱም የመጀመሪያው ዝናብ በዘነበ ጊዜ የሚሰራው አይነት ስራ ብቻ ሳይሆን ከዛ በላይ ነው የሚሰራው ነው የምትለው ምንድነው የተሰራው በመጀመሪያው ዝናብ ወንጌል የሰው ልጅ አለበት ተብሎ ወደሚታመንበት ቦታ ሁሉ ለመድረስ ተችሏል በመጀመሪያው ዝናብ በመጀመሪያው ዝናብ ሰዎች የተጣሉ ሰዎች ልዩነታቸውን አስወግደው በአንድነት መኖር ጀምረዋል። ይሄ ነገር በእውነት አይምሮዬን ነው መዶሻ የተመታ ያይ አይምሮዬን ያሳመመው። ምክንያቱም እኛ ይሄ ነገር እስካሁን አልገባንም። ተጣልተን በአንድነት ወንጌልን መስበክ በአንድነት በእግዚአብሔር ቤት መኖር የሚባል ነገር እስካሁን መድያኒቱ ይያለ ውሃው ይያለ ይሄንን መድያኒት መጠጣቱ ነው ያስቸግረን። ውሃውም አለ መድያኒቱም አለ ከዚህ በሽታ ለመፈወስ እኔ እድሜ ልኬን የሚወስድ ሁለት መድያኒት አለ በተለይ አንደኛው ሁሌ ውሃ የሚያስፈልገው ለኛ መድያኒቱም ውሃውም መጠገብ ይያለ ይሄንን አንስተን መጠጣት አቁመናል ከበሽታው ለመዳን ከምን በሽታ ሰዎችን ይቅር ብሎ በአንድነት የማምለክ የመጀመሪያ ዝናብ በዘነበ ጊዜ ሰዎች በእንደዚህ አይነት ህይወት ነበር ይኖሩ ልዩነታቸውን አስወግደው በአንድነት መኖር ጀመሩ የሚገርመው ነገር በአንድነት ይኖር ቅድም ዶክተር አማኑኤል ሲናገር እግዚአብሔር ይባርክ ከልጅ ስም ጋር ለማያያዝ እየሞከርኩ ነበር ተንበት ትምርት ላይ አንተ ዶክተር አማኑኤል ነኝ ሌላ ኛውና ማለት ነው ይያልኩ ያለው ቀደም ሲያስቀኝ ነበር ወንድም በየና እኔ ይሄ ነገር በትርፍ ጊዜ የምንሰራው ስራ ነው የሆነብን ለኛ ይሄንን ወንጌል በትርፍ ጊዜ ወንጌልን እየሰራን የዋለኛው ዝናብን መቀበልም አንችልም ሰዎች መቀበላቸውንም መረዳት አንችልም ይሄ አደገኛ የሆነ ነገር ነው የዋለኛውን ዝናብንም አንቀበልም የዋለኛው ዝናብ ስራውን እየሰራ መሆኑንም አንረዳ እና የዋለኛው ዝናብ ስራውን መስራት ጀምሯል ወይ ብሎ ለተጠየቀው ጥያቄ ካልተዘጋጀን ልናቀን ይችላል ለኋለኛው ዝናብ ህይወታችንን ካላዘጋጀን ልናውቀን ይችላል ምክንያቱም አይሁዶች የክርስቶስን መምጣት ሊያውቁ አልቻሉ ሊረዱ አልቻሉ የድሃ ቤተሰብ ልጅ ነበር የመሰላቸው ያለ አባት የተወለደ ከጋብቻ ውጪ የተወለደ ልጅ ነበር የተመሰላቸው ምክንያቱ ለምንድነው አልተዘጋጁም ነበር የክርስቶስን ማንነት ለመረዳት ስለዚህ ወዮ ብለን ማልቀስ አለብን ለዚህ ጥያቄ በአንድነት ስለማንኖር ትርፍ በትርፍ ጊዜ ሳይሆን ሙሉ ጊዜያችን ለወንጌል ስላልሰጣን የኋለኛው ዝናብ መዝነቡንም አላጠም የኋለኛው ዝናብ ስራ እየሰራ ይሆናል እየሰራ አይደለም አናውቅ ነገር ግን የሶስተኛ መልአከ መልእክ በሚሰበክበት ጊዜ ያለዚህ ምንም ነገር እንደማይሰራ ነው የምትናገረው የኋለኛው ዝናብ ለሶስተኛ መልአከ መልእክ እንደሚያስፈልግ ነው የምትናገረው በተለይም ከቤት ሁሉን ነገር ጥሎ ለወንጌል ማውጣት ሰው የሚችለው ይሄንን ነገር ሲቀበል ነው። አመሰግናለሁ።
እሺ፣ በዛ የሆነኛው ዝናብ አሮት በሚለው ላይ አንድ አስተያየት ልስጥና ከዛ እሱን እንዘጋለን። ይህንን ጥያቄ ያነሰችው ይህ አስቴር ነበረች። አሁን ጸሎት ቃሉ ጸሎት የሚለው ከአምላክ ጋር መወያየት ነው። በያለንበት በመላ ዓለም ላይ በተበታተነብንበት እንዴት ነው ይህ ሊሰራ የሚችለው ለምለው፣ በያለንበት አንድም ሆነ ሁለት ሶስትም ሆነ አራት ባላችሁበት ወይም ባለንበት ለኋለኛ ዝናብ ከጸለየን መልሱን እናገኛለን። መልሱን ማግኘታችን ደግሞ እኛን በሰዎች መካከል ልዩ ፍጥረት ነው የሚያደርገን። ልዩ ፍጥረት ማለት በተፈጥሯችን ልዩነት ሳይሆን ክራይስት ላይክ ካራክተር የሚል ነገር አለ። ብንሰደድ ብንሰደድ ለመብታችን፣ ለራሳችን፣ ለስጋችን፣ ለኑሯችን ብለን የምናደርገው ነገር የለም። ብንታረድ ብንመታ ብንገደልም እሱ ምንም እንትን የሚያመጣው ነገር የለም። አሁን በቤተ ክርስቲያን ውስጥ ያለው ችግር ሌሎችን እናሳድዳለን፣ ለኋለኛ ዝናብ እንጸልያለን፣ እንደገና ደግሞ ሌሎችን ቤተክርስቲያናትን ጥላን እንወጣለን ስናኮር። አሁን ለምሳሌ በአዋሳ ቤተክርስቲያን ወደ ሶስት አራት አምስት ክፍል ነው ያለው በአዋሳ አካባቢ ሰባተኛ ቀን አድቬንቲስት ቤተክርስቲያን እንዴት እንደተከፋፈለ እናውቃለን። አንዱ ሪፎርምድ ቸርች አለ፣ አንዱ የኢንዲፔንደንስ ቸርች አለ፣ ራሱን የቻለ ደግሞ በመዘምራን የሚመራ ቤተክርስቲያን አለ እና እናት ቤተክርስቲያን አለች። እንደገና ደግሞ የወጣቶች ቤተክርስቲያን አለ። ምክንያቱም በኑሮ ቤተክርስቲያኒቱ ለመቅጠር ስላልቻለች ያኮረፉ ሰዎች ማለት ነው። እና እንደዚህ ያለ መከፋፈል ላይ ነው ያለው። ሁሉም ግን ነው ኋለኛ ዝናብ ይጸልያል አብዛኛው፣ ወይም ደግሞ ለኃይል ይጸልያል። እንደዚህ በሚሆንበት ጊዜ የእግዚአብሔር ሰዎች አያሳድዱም ቤተክርስቲያን ውስጥ፣ ቤተክርስቲያንንም ከቤተክርስቲያንም ሰዎችን አያሳድዱም። በቤተክርስቲያን ውስጥ ያሉትም ሰዎች ጥለው አይወጡም። እንደገና ደግሞ ሌላ ቤተክርስቲያን አይመሰርቱም። ስልጣናቸውንና ኃይላቸውን ተጠቅሞ የሀብታሞች ቤተክርስቲያን ተብለው ደግሞ ሀብታሞች ሲሆኑ ቤተክርስቲያንን ጥለው የራሳቸውን ቤተክርስቲያን የራሳቸውን ካህናት አያዘጋጁም። ስለዚህ ነው ቅድም የተበታተነ ሀሳብ አለ። ሰዎች በሚጸልዩበት ጊዜ እንኳን የሚጸልዩት ለሚፈልጉት ሀሳባቸው፣ ለአሪስታቸው ወይም ለምኞታቸው፣ ለፍላጎታቸው ምቹ እንዲሆን ነው። ሰዎች በየዘመናቱ ክርስቶስ መጥቶ አምላክ ልጅ መጥቶ በህዝብ መካከል እያለ የእግዚአብሔርን ልጅ ያሳድዱ ነበረ አይሁዶች። እሱ ግን በመካከላቸው ነው የሞተው። ያስገደሉትም እነሱ ራሳቸው ናቸው። በመጨረሻ ላይ ራሳቸውንም ረገሙ። የልጅ ልጆቻቸውንም እስከ ሶስተኛ ትውልድ ድረስ ረገሙ። እስካሁን ድረስ በመርገም ውስጥ ናቸው አይሁዶች። ስለዚህ ቤተክርስቲያን ተጥሎም አይወጣም። የሀብታሞች ቤተክርስቲያንም ሊሆን አይችልም። የወጣቶች ቤተክርስቲያን ሊሆን አይችልም። የተለየ ስሜትና ፍላጎት ያላቸው አኩርፎም ጥሎ አይወጡም። እንደገና ደግሞ ኦፕሹት የሚባሉ ማለት ነው። የራሳቸውን ደግሞ እኛ ከሌሎች ሃይማኖት እውነቶች እንሻላለን ብለውም አይወጡም። እያንዳንዱ ሰው በእግዚአብሔር ቤት ይህን የመጨረሻውን ዝናብ ለመቀበል ፈቃደኛ የሆነው በእግዚአብሔር መንፈስ ፊት ራሱን አዋርዶ ክርስቶስን መስሎ፣ ክርስቶስን መምሰል ማለት አምላክን መምሰል ማለት ነው። አምላክን መምሰል ማለት እኔ አይደለሁም ክርስቶስ በእኔ ይኖራል ማለት ነው። ጳውሎስን ያሳድዱ ነበረ፣ ቤተክርስቲያንን ጥለው አልወጣም። ቤተክርስቲያን ጥሩ አይወጣም አሳዳጆችንም እንኳን አንቀበልም ለማለት ይቻላል። ቢያሳድደንም ለብቻችን ሆነን በምንጸልይበት ቦታ እንደ ክርስቶስ ወይ እንደ ሐዋርያ እግዚአብሔር አምላክ ፍሬያችንን እጅግ ያበዛል። ከአሳዳጆች ይልቅ ተሰዳጆች ይከናወናሉ። ስለዚህ በጸሎት ኃይል የሚበረታ ህዝብ ከአምላክ ጋር እየተወያየ ሰባት ባህሪያት አሉት። መንፈሳዊ ባህሪ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የእግዚአብሔር የምክር መንፈስ ከእግዚአብሔር ጋር ስለሚወያይ ማለት ነው። የእግዚአብሔር የክብር መንፈስ ወይም የካንስሊንግ ከእግዚአብሔር ጋር ይወያያል ማለት ነው። ከዛ በኃይልና በስልጣን ይቆማል፣ መልእክትንም ሲያስተላልፍ በመኖርም የእግዚአብሔር መንፈስ አለበት። ከዛም እውነተኛ የሆነውን ትምህርት ያስተምራል። ቀኝና ግራ የሚባል ነገር የለም። አምልኮ እውነተኛ እንጂ በሁኔታዎች የተመሰረተ አምልኮ አይኖረውም። ኢሳያስ ምዕራፍ 11 ቁጥር 2 ላይ ነው ይሄ የተዘረዘረው። ይህን ነው ዮሐንስ ኢየሱስ ክርስቶስ በአንደበቱ የራሱን ባህሪ ክብሩን ለእኔና ለእናንተ የሰጠው በስደትም በመከራም በብዙ ሞትም በሁለተኛ ሞትም ቢሆን ቤተክርስቲያንን ጥሎ አልወጣም። ከአባቱ ጋር አብሮ ስለሚያሳልፍ ሁሉንም ነገር ከአባቱ ጋር ተመካክሮ ሁኔታውን ያከናውናል። ሁለተኛ ጥያቄ ነበረ፣ ከኮቪድ ጋር ምን ግንኙነት አለው? እኔ ከናንተ መልሱን መልሳለሁ፣ ከዛ በኋላ ሌሎቻችሁ ከኮቪድ ጋር የሆነኛ ዝናብ እና ኮቪድ ምንና እንዴት ነው የሚገናኘው? ወይም ደግሞ ከወቅቱ ጋር ኮቪድ ከወቅቱ ሁኔታ ጋር ለምንድን ነው ምን ግንኙነት አለው የምን ነገር ነበረ። ከወቅቱ ሁኔታ ጋር ኮቪድ በዳንኤል ምዕራፍ 12 ቁጥር 2 ላይ ከአንድ ጀምሮ እስከ 2 ላይ ያለው አለ። ይህ የሚጣር መጀመሪያ ጊዜ ነው። ከነዛ እጅግ በመከራ ውስጥ ሰዎች ማለፍ አለባቸው፣ መማር አለባቸው። በሁሉም ቦታ ላይ ያለው ችግር ስለሆነ ዳንኤል በቀጥታ ይናገራል። በምድር ላይ ሆኖ ያልታወቀ መከራ አለ፣ ከነዛ መከራዎች አንዱ ነው ይሄ። በዳንኤል ምዕራፍ 12 ከቁጥር 2 ላይ ካለው መከራዎች አንዱ ነው ይሄ። ሁሉም አይደለም፣ ሁሉም ገና ይመጣል። ከዚህ ሚራሳ የሚመጣ መከራ አለ። ሰባቱ መቅሰፍት ከማምጣታቸው በፊት ይሄ የማስጠንቀቂያ ዋርኒንግ ወይም ደግሞ ለሁሉም ማስጠንቀቂያ ከእግዚአብሔር ኃይል በተቀር በምድር ላይ የማንም ኃይል፣ የኮሚኒስቶች ኃይል፣ የካፒታል ኃይል፣ የአሜሪካ ኃይል፣ የዩሮፕ ኃይል፣ የኢትዮጵያ ኃይል፣ የማንም ኃይል ከእግዚአብሔር በላይ ኃይል እንደሌለው ማረጋገጫ የመጀመሪያ ማስጠንቀቂያ ነው። ከዘመኑ ጋር የሚሄደውን ዳንኤል በትንቢት መንፈስ ተናግሯል። ይሄ ሰባቱ መቅሰፍት አይደሉም። በዳንኤል ላይ ከተናገረው በኋለኛ ዘመን እጅግ ክፉ ጊዜ እንደሚመጣው እጅግ ከፍተኛ መከራ ከሚመጣ መከራዎች አንዱ ነው። ሰባቱ መቅሰፍት አይደሉም። ከሰባቱ መቅሰፍት ጋር ገና ነው። ሰባቱ መቅሰፍት የሚወርዱ ከኢየሱስ ክርስቶስ ከቤተ መቅደስ ሲወጣ ነው። የኋለኛው መከራ ዘመን እንደሚመጣ ዳንኤል ከተናገራቸው ችግሮች አንዱ እሱ ነው፣ ይሄኛው ነው። ሌላ አስተያየት ካላችሁ ከኮቪድ እና ከወቅቱ ጋር የሚያገናኝ አስተያየት ካላችሁ ለመናገር ትችላላችሁ። ቀጥታ ከኮቪድ እና ከወቅቱ ሁኔታ ጋር ምን ግንኙነት አለው ለተባለው ነው።
ሄሎ።
አቤት።
ሌላ ሰው ይቅደም፣ እኔ በኋላ እናገራለሁ። በዚህ ዙሪያ አንድ ትምህርት ተናገርኩ።
እሺ። እና አሁን ከኮቪድ ሁኔታዎች ጋራ በዳንኤል ምዕራፍ ላይ ካለው ሌላ ተጨማሪ አስተያየት አለኝ ለመናገር ይችላለሁ የምትሉት ሀሳብ ካላችሁ አሁን ከጋሽ ኪዳኔ ውጪ ሌላ ሰው ካለ ሊቀበል ይችላለሁ። ካልሆነ በዚህ ዘግተን የሚቀጥለውን ጥያቄ እንሂድ።
ሄሎ።
አቤት።
አማኔል ነኝ። ያው አንተ በሰጠው ላይ የሚጨምረው ሀሳብ አለኝ። ይህንን እንግዲህ ምናልባት ጥያቄን ያነሳው ወገኖች የዛሬ 15 አካባቢ ነው መሰለኝ ስብከት በምሰብክበት ጊዜ በዚሁ ሀሳብ ነበረ። ስብከቱ በአጠቃላይ ሪኮርድድ የሆነ ያለ ተስፋ አደርጋለሁ ወቅታዊ መልእክት ያለበት ስለሆነ በኮቪድ-19 በተመለከተ ነበረ ቀጥተኛውን መልእክት የሰበኩትና ፖንቱ አሁን ወደዛ ሪፈር ለማድረግ ነው። እንግዲህ ምናልባት ይህንን የማግኘት የምችሉበት መንገድ ካለ ኋላ ለወገኖቼ ብትገልጽላቸው መልካም ነው። እዛ ውስጥ እንግዲህ ሙሉ የሆነ መፍትሄና መልስ አለው ከእግዚአብሔር ቃል እና እግን በዛ ውስጥ ከተቀዙ ነጥቦች አንዳንዶቹን ማውሳት እፈልጋለሁ። እንግዲህ ይህ ኮቪድ ወይንም መክሰብት እኔ መክሰብት ነው የምለው ይህ መክሰብት ለምን መጣ? ከዚህ ሁኔታ ጋር ምን የሚያገናኘው ነገር አለ በሚለው ነጥብ ላይ ነበር ስንከቹ እና ይህንን በተመለከተ እንግዲህ 21 መክሰርቶች በምድራችን ላይ እንደመጡ ከታመነ ምንጭ አይተን ነበረ በዛ ጊዜ እና ኮንቻው ምንድን ነው እዚህ ላይ ሁለት ነገር አለ። አንደኛው በዓለም ላይ በሚሆነው ነገር ሁሉ ይህንን በደንብ እንድናሰምር ይፈልጋል። በዓለም ላይ በክርስቲያንም በአይዛብም በሚሆነው ነገር ሁሉ ሁለት ምክንያቶች ነው። አንደኛ የሰው ልጅ መቆጣጠር የሚችለው ነገር አለ። ሁለተኛ ከሰው ልጅ ቁጥጥር ውጪ የሆነ ኃይል አለ። የሰው ልጅ መቆጣጠር የሚችለው ነገር አይደለም አሁን የሆነ ያለው እንግዲህ የኮቪድ ወይንም መክሰብ ከሰው ልጅ ቁጥጥር ውጪ የሆነ በአንድ አካባቢ ብቻ ሳይሆን በአንድ ከተማ ሳይሆን ዓለምን ሁሉ ድሃውንም ሀብታሙንም ማስፈራራት ብቻ ሳይሆን በየሰከንዱ እገልሃለሁ እያለ የሚፎክር መቅሰፍት ነው በምድራችን ላይ መጣው። ይሄ በቀላሉ እንድናስላግለት የለውና ስለዚህ ይሄ ከሰው ቁጥጥር ውጪ የሆነ ደግሞ ማን ነው ቁጥጥሩ የሚቆጣጠረው? የእግዚአብሔር ኃይል ብቻ ነው ወገኖቼ። ይህ በእግዚአብሔር ኃይል ብቻ መፍትሄ የሚገኝ ነገር ነው። ስለዚህም የታዘዘ የኃጢአት ውጤት ስለሆነ እስኪ ከኔ ጋር ወደ ዘዳግም መጽሐፍ እንሄዳለን አንድ መረጃ ለመስጠት ከብዙ መረጃዎች አንዱን ከዛ ውጭ እሰጣለሁ። በዘዳግም ምዕራፍ እንን በዛ በስብከተ ላይ ጠቅሱን አንብቤያለሁ ምዕራፍ ዘዳግም ምዕራፍ 28 እኔ የተወሰኑ ጥቅሶችን አነባለሁ እናንተ ግን ምዕራፉን በሙሉ ብታነቡ መፍትሄ አለ። ይህ ምዕራፍ በአጠቃላይ በመታዘዝ የሚመጣ በረከትና በአመፅ ባለመታዘዝ የሚመጣ መቅሰፍት ላይ ተመሰረተ ነው። እዚህ በቁጥር 15 እንዲህ ይላል፣ ነገር ግን የአምላክን እግዚአብሔርን ቃል ባትሰማ ዛሬም ያዘዝህን ስርዓትንና ትእዛዝን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። ይህንን ለዘላለም ብናሰምሮ መልካም ነው። ስለዚህ ይህ መክሰብት ወንድሜ እንዳለው ከብዙ ሊሆኑ ካሉት ነገሮች የምጣር መጀመሪያ ነው፣ ግን ያለመታዘዝ ውጤት ነው። እንደ ቃሉ ይናገራል። እኔ አይደለሁም ወደ ታች ቁጥር 35 ላይ አነባለሁ እንዴ ይላል። ቀጥተኛ የሆነ ምላሽ አለ ቁጥር 35 በዛው ምራ ማለት ነው። እግዚአብሔር ፈውስ በለለው በክፉ ቁስል ጉልበትንና ጭንህን ከእግር ጫማ እስከ አናት ድረስ ይመታል። ይላይ ፈውስ በለለው በሽታ
አንድ ጊዜ እዛ ግማናት እየተጫወቱ ናቸው። ሙት አርጉ ያን መስማር ህፃናት በሚጫወቱበት ቤት ውስጥ ያን መስማር ሚዩት ብታደርጉ እኮ ለማዳመጥ ትችላላችሁ።
ስለዚህ በጌታ የተወደዳችሁ ወገኖቼ ከሰው ቁጥጥር ውጪ የሆነውን የሚቆጣጠር ኃይል አለ። ይህ ደግሞ የምርጫ ውጤት ነው ወገኖች። ዓለም አመፅን መረጠ፣ አለመታዘዝን መረጠ። ስለዚህ የውጤቱን ያለመታዘዝን ውጤት መቅመስ አለበት። ግን እግዚአብሔር ይቆጣጠራል፣ ለልጆቹ ይጠነቀቃልና ይህ አይናችን ገልጠን እንድናይ የምመራን ተቋሚ ነው። ገና የበለጠው የከፋ ይመጣል። አይን ያላየው ጆሮ ያልሰማው
ገና ግን ጌታ ይያዘጋጀን ነው እኔና ለዚ ነው የኔ ሁሉ ጊዜ መልእክቴ ይሄ ቀላል ነው ገና ጳውሎስ ምን አለ ገና እስከ ሞት ድረስ ቆ አልደረሳችሁም ይላል ስለዚህ የዓለም ህዝብ የዓለም ነፍስ ያ በክርስቲያናት ህይወት የምትናወጥበት ዘመን ይመጣል ወገኖች ከዚህ የከፋ ይህ እውነት ነው እኔና እናንተ ግን በዚህ በትንሹም መፍራት ሳይሆን እግዚአብሔር ይጠብቀኛል እግዚአብሔር ያሻግረኛል ይህ አይን ከፋች ነው ቀኑ እየቀረበ ነው እንደው ተናግራለሁ እጠን ስለመለም ወቅቱን ታውቃላችሁ ስለዚህ እንደዚህ አይነት ነገር ሲሆን በየትኛው ወቅት ላይ እንዳለን ለእኔና ለእናንተ ግልጽ ነው ስለዚህ አይን ከፋች ነው የሚያዘጋጅ ነው ለተዘጋጁት ግን እሰየው ጌታ ሊመጣ ደጅ ነው የሚያዝብል መልክ ያለበት ትእዛዝ ነው ከእግዚአብሔር ዘንድ የመጣ ቃሉ የሚናገረው ይህንን ነው በአጭሩ በዚህ ላብቃ
እግዚአብሔር ይስጥልን ከኮቪድ ጋር ያለንን ሀሳብ ለማሳጠር ምናልባት ለወደፊት ከምንሰማው ሌላ ተጨማሪ ኮቪድ ካሉ በዓለም ላይ ካሉ መከራዎች ዳንኤል ከምናገራቸው መከራዎች አንዱና የማስጠንቀቂያ ከሰባቱ መቅሰፍት አስቀድመው በምድር ላይ በሁሉም ሰው ዘንድ ሆኖ ያልታወቀ ማንም ሊቆጣጠረው የማይችል የመጨረሻውን የሰባቱንም መልአክ የሰባቱንም መቅሰፍቶች በሚመጣበት ጊዜ ከዛ እንዴት ሰው ለማምለጥ ይችላል? አሁን ይሄኛውን አንድን ወረርሽኝ ይባላል ወይም ደግሞ ቫይረስ ነው የምንለው እኛ በቋንቋ በምናውቀው ቋንቋ ወይም ደግሞ ቸነፈር ነው የሚባለው በድሮ ቋንቋ እና እንደዚህ ያለ ነገር በአንዴት ተውሳኪ የሰው ሁሉ ልብ እንደዚህ የሚጨነቅ ሆነ የመጀመሪያውን ሰባቱ መቅሰፍት በሚፈስበት ጊዜ በምን አይነት ሁኔታ ሰዎች ሊቆሙ እንደሚችሉ ለዚህ ነው እኛ ለፍጥረታት ሁሉ ይህን ማስጠንቀቂያ ለመንገር የምንችልበት እውነተኛ የሆነ መልእክት አለን። ስለዚህ የኮቪድ ከሰባቱ መቅሰፍት ውጪ የሆነ የማስጠንቀቂያ መልእክት ነው። ስለዚህ በምድር ላይ ማቋቋመው የማይችል ማለት ነው።
ሄሎ ፓስተር።
እሺ።
ከመዝጋት በፊት እዚህ ዙሪያ መናገር ያለብኝ ነገር አለ። አሜሪካ መኖሬን በብዙ ነገር ቢጠላውም በዚህም የወደው ነገር ምንድን ነው? መቃወም ሳይሆን አለመስማማት ይችላለሁ። የአንድን ሰው ሀሳብ የአንተንም ሀሳብ የዶክተር አማኑኤልንም ሀሳብ በኃይል እቃወማለሁ። ይሄንን ነገር ከበሽታ ጋር ከመቅሰፍት ጋር የሚታያይዙት ነገር ከሆነ የሚቃወመው ለምንድን ነው? የተከታተላችሁ ነገር ከሆነ ይሄ በሽታ ሰውን የሚገድል በሽታ አይደለም። ሐኪሞች ያሉት ምንድን ነው? ይህንን የሚያውቁት ሌላ በሽታ ያለው ሰው በዚህ በሽታ ሞተ ሰስፔክትድ ነው እየተባለ ያለው ሰስፔክትድ ኮቪድ ኬዝ ኮቪድ ዴዝ ነው እያሉ ያሉ እና ይሄ ኮቪድ 19 በራሱ ጊዜ ሰውን የሚገድል ቫይረስ አይደለም። ይሄ እስካሁን የታወቀ ነገር ነው። ሐኪሞች የሚናገሩ በዜና የሚናገሩ ይሄ ነገር የመጣው ፖለቲከኞች የሚናገሩት ነገር ሳይሆን በዜና የምንሰማው ነገር ሳይሆን ሰይጣን ሰዎች እግዚአብሔርን እንዳያመልኩ በአንድነት ተሰብስበው እግዚአብሔርን እንዳያመልኩ ሰይጣን ያመጣው ነገር ነው። በሽታ አይደለም። ቀደም እንዳልከው ህፃናት ያሉበት ቤት የማትናገሩ ከሆነ ስታርና 6ን ብትጫኑ የኛን ተሰማላችሁ የናንተ ጨዋት አይገባም። እዚህ ሀገር 9/11 የሆነው እስላሞች አይደሉም ይሄን ነገር የመጡት በ9/11 ይሄ ኮንስፒሬሲ ቲዮሪ ያሉ ሰዎች የሚናገሩት ነገር ሳይሆን 9/11 የጀመረበት ጊዜ ሜዲካል ዶክተር የነበረ ሰው የሚናገር ምስክርነት ሰዎችን ለመቆጣጠር የተወሰኑ ቡድኖች በአለም ላይ የሚያደርጉት ነገር አለ አለምን ለመቆጣጠር በሴኩሪቲ ምክንያት ነው 9/11 እዚህ ሀገር ተፈጥሯል ተብሎ አለም ዛሬ in the name of security አንድ ሰው ከአንድ ቦታ አይንቀሳቀስም የመንግስት ኃይል አፕሩቭ ካላደረገ አውሮፕላን ላይ ማንም አይበርም የአውሮፕላን የሚቆጣጠሩ ሰዎች ቼክ ካላደረጉ ዛሬ ደግሞ ይሄ የመጣው in the name of health በpublic health ምክንያት የሚፈልጉትን ነገር ያህል ሰውን ለመቆጣጠር እያመጡት ያለ ነገር ነው። ይሄንን ከተዘነጋን መጥያቅብስንም ማስተማር አንችልም የወቅቱን ሁኔታ መረዳት አንችልም። ይሄንን ከዘነጋን ምናልባት ይሄ የምናገረው ነገር ዛሬ ለብዙዎቻችሁ በጆሮአችሁ የሚገባ ነገር ላይሆን ይችላል ግን በቅርብ ጊዜ እግዚአብሔር የሚያሳየን ነገር ነው። ዳንኤል ህግ በሚወጣበት ጊዜ ጸሎት እንዳያደርግ ህግ በሚወጣበት ጊዜ ህጉን ያወጣው ናብከደነጾር ህጉ ዳንኤል እንዳይጸልይ ማይተም ያስቀመጠው ንጉስ አያውቅም ነበር ይሄ ነገር ለምን እየተደረገ እንዳለ እሱ እንደተነገረው ካንተ ባስተቀር ማንም ወደ አምላኩ እንዳይጸልይ ሲባል ይሄ ቆንጆ ነው ህዝቡ እኔን በጣም ያከብረኛል ማለት ነው በሚል ነበር ያደረገው ማይተም ያስቀመጠው ዳንኤልን ለመጉዳት ሰይጣን ማድረጉን አያውቅም ነበር ህጉን ያወጣው ትላንትና ሲኤንኤን ላይ ሰምታችሁ እንደሆነ አላችሁ ምንድነው የተባለው ይሄ ከናሽናል ኢንስቲትዩሽን ኦፍ ኢንፌክሽስ ዲዚዝ ዳይሬክተር ካነ የነበረ ሰው ምንድነው ያለው ቫክሲን እንኳን ቢገኝ ይሄ በሽታ ኢንደ ኤድ ከህዝብ ጋር የሚኖር ነው ይሄ ሶሻል ዲስታንሲንግ የሚባለው ማስኪንግ የሚባለው ብዙ ነገር የሚባለው ነገር ቫክሲን ራሱ ቢገኝ የሚተው ነገር አይደለም ከዚህ ውስጥ ሶሻል ዲስታንሲንግን ወሰል ቤተክርስቲያን ከአስር ሰው በላይ አንድ መሰብሰብ እንደማይችል መንግስት በተለያየ ቦታ ይግያወጣ ሰዎች በመጨረሻ ዘመን ሰው መሰብሰብ ባለበት ጊዜ ሰው እየተሰበሰበ በሰንበት ቀን እግዚአብሔርን እንዳያከብር ሰይጣን ያመጣ ነገር ነው ይሄን ፋውቺ ራሱ አያውቅም ዶክተር ፋውቺ ራሱ ይሄን ለምን እያደረገ እንዳለ ያውቃል ሰይጣን ግን ያውቃል ሰዎች በአንድነት ሆኖ በመጨረሻ ዘመን የኋለኛውን ዝናብ ለመቀበል ከእግዚአብሔር ህዝብ ጋር የእግዚአብሔር ህዝብ ተሰባስቦ አንድ ላይ እንዳያመልኩ ለማድረግ ሰይጣን ያቀደ እቅድ ነው ለሰባተኛ ቀን አክባሪ አድቬንቲስት ህዝብ እምነቱ እንዲደክም ያመጣ ነገር ነው ሰይጣን በሽታ አይደለም የሰይጣን እቅድ ነው ፓስተሮች ብትሆኑ የህክምና ባለሙያዎች ብትሆኑ ማናችሁም ብትሆኑ ይሄ ምስጢር ካልገባችሁ ለክርስቶስ ምጣት ሰውን ማዘጋጀት አትችሉም እናንተም ልትዘጋጁ አትችሉም ምናልባት ሃርሽ የሆነ ወርድ ተጠቅመው ይሆናል የ15 አመት የዚህ ሀገር ፖለቲካ በደንብ ተጥቻ ያለው ከስራዬ የተነሳ ለ15 አመት ፕሮፌሰሮች 15 አመት አይወስዳቸውም ዲግሪ ለማግኘት የፖለቲካ ዲግሪ የለኝም እንጂ በደንብ ተጥቻለሁ ሰዎች ይሄንን ያመጡት ፓወር ለመውሰድ ነው ከህዝብ ላይ ነገር ግን ሰይጣን እየተጠቀመ ያለው ሰው ሰንበትን በደንብ እንዳያከብር ለማድረግ ከኮቪድ ጋር
የመጨረሻ ዘመን ይሄ ከምን ጋር ይመሳሰላል ለተባለው ጥያቄ ሰይጣን ያመጣ ነገር ነው ሰው ወደ እግዚአብሔር እንዳይመጣ በሰንበት ቀን እግዚአብሔርን እንዳያመልኩ በአንድነቱ ነው አመሰግናለሁ
እግዚአብሔር ይስጥልን ተቃውሞ አንድ ሰው ተቃወመ ብለን ከሰው ጋራ ምንም አይነት በዚህ ጥናት ላይ ምንም እኛ ተቃውሞ የለንም ሰይጣን እንደተናገርከው አካላዊ የሆነውን አነጋገርህ በጣም ትክክለኛ ነው አካላዊ ስለ የምናውቀው ማለት ነው ምንም ተቃውሞህን አንቃወምም አንድ ነገር ግን ደግሞ እንድታውቅ የሚያስፈልገው ነገር ያለው ምን መሰለ ሰይጣን አንጥቶ እኛን እርስ በርሳችን በአካል እንዳንገናኝ ቢያደርገንም በመንፈስና በነፍስ ሁላችን ተጣምረናል እና እግዚአብሔር ከኛ ጋር ስለሆነ አንድ ላይ ብንሆን ሰዎች በአካል አንድ ላይ ሆነው በልባቸው ተራሪቆ በምድረ ባዳ ላይ ይኖራሉ አሁን ግን ከታማኝ መሰረት እውነተኞች የሆኑት ወንድማማዎችና እህትማማዎች እየተጠናከሩ ሄደዋል ይሄ ጥቂት ህዝብ እንዲታወቅም ደግሞ ይህ የጨለማ ሐሳብ ወይም ከያንዳንዱ ከሚደረጉ ነገሮች በስተጀርባ ያለው ሰይጣን እንደሆነ ምንም ጥያቄ የለም ከነዚህ ከያላን ሰዎችን እየመጣ ያለው ይሄ የሳይንቲስቶችም ሆነ የሰዎች ተንኮል ስራ ከበስተጀርባ ያለው ሰይጣን ነው ቅድም እንዳልከው በተለይ በአምላክ ህዝብ ላይ ያለው ተጽዕኖ ለማከናወን ያመጣው ነው ይህንን በሚያደርግበት ጊዜ ደግሞ የበለጠ የእግዚአብሔር በር እየተከፈተ ልብ ለልብ ተዋውቀን ይህንን ኮቪድንም ደምስሰን እንደገና ሌሎች ነገሮችም የሚመጡትን ሁሉ ደምስሰን ከአዋጅም በላይ ሆነን ከጄስዌስም በላይ ሆነን ከአሉሚናዲስ በላይ ሆነን ከሳይንቲስቶች ከጤና ጥበቃ ኃይል በላይ ሆነን የእግዚአብሔርን እውነተኛ የሆነ መልእክት ሆነኛውን ዝናብ ይዘን በወጣን ጊዜ እንደ ዳንኤል አናብስትን አፍ እያስዘጋን አዲስ አዋጅ እያስወጣን እንደ ዮሴፍ ደግሞ መከራን ተቋቁመን ነገስታት ስንሆን ከእግዚአብሔር ጋር የቅርብ ጓደኝነት እንዲኖረን እግዚአብሔር ደግሞ ልባችንን ከራሱ ጋርና ከአንዳንድ ከታመኑ ወንድሞች አንዱ አንተ ነህ ከታመኑ ወንድሞች ጋር የቅርብ አንድነት እንዲኖረን አልፎም ደግሞ የመጨረሻውን ዓለም ለጌታ ለኢየሱስ ክርስቶስ ምጽአት ለማዘጋጀት እንድንችል ብርታትና ጽናት እየሆነልን ነው መከራው እጅግ እየረቀቀ በሚሄድበት ጊዜ የእኛ አምላክ ደግሞ እኛን ከዛ በላይ እያዘጋጀንና እያረቀቀን ስለሚሄድ ልባችን አይጨነቅ የሰይጣን ኃይል በሰዎች በኩል አድርጎ ቢሰራ ደግሞ የእግዚአብሔር ጥበብ ኢየሱስ ክርስቶስን ሰይጣን ገደልኩት ጠረስኩት በሰማይ የተጠባበቅኩትን አሁን ከመቃብሬ በትናች ነው ብሎ ባለው ጊዜ በትንሣኤ ኃይል እንዳናወጠ ሁሉ በኋለኛ ዝናብ ኃይል እኛም ደግሞ ምድርን ሁሉ ህግን እያስቀየረን በሽተኞችን እየፈወሰን እንደገና ደግሞ የነ ፋሪዮንንና የነ ፋሪስንና የሜዶንን የነ ግብፅን የነ ሮምን ህግና ስርዓት ደንብ እየደመሰሰን የእግዚአብሔርን ክብር የምንገልጥበት ዘመን በጣም ሩቅ አይሆንም እህቶችንና ወንድሞችን ውስጥ ለውስጥ እያዘጋጀ ያለው የእግዚአብሔር መንፈስ ከኛ ጋር አለ አይዞ ያለው መከራ ሁሉ ያልፋል እኛም ደግሞ ከእግዚአብሔር ጋር መዋሃዳችን አይቀርም እዚህ ላይ እናቆምና ስለ ኮቪድ ምናልባት ሌላ ጊዜ ለመወያየት እንችላለን አሁን ቅድም እንደተነጋገርን ነው ሶስተኛ ጥያቄ ነበረ ተነስቶ የነበረው ኋለኛ ዝናብ ወርዷል ሊወርድ ነው ወይስ ቅድም ዝግጅት አለ ቅድም ዶክተር አማኑኤልም ትንሽ ጠቅሰዋል ጋሼ ኪዳኔም በዚህ ነጥብ ላይ ጠቅሳቸዋል አሁን ግን ሐለኛ ዝናብ ወርዷል ሊወርድ ነው ለት ነው መዘጋጀት አለብን ወይ የምን ጥያቄ ተነስተዋል በዚህ ላይ አስተያየት እንስጥና
ሄሎ ሄሎ
ያ አቤት አንድ ጊዜ እባካችሁ ህፃን ልጅ አለችና ስታር 16 ወይም ደግሞ ሚውት የሚለዋል ሲትናኩ ድምፅ አይመጣም ሁለት ድምፅ ነው እየሰማን ያለ ነው ይህን ድምፅ እየመጣ ያለው ልጆች ያሉበት ቤት ስታር 16 ወይም ደግሞ ሚውት የሚለዋል ድምፅ በቴሌፎን ላይ ቢትናኩ በቃ ድምፅ አይወጣም አመሰግናለሁ እና አሁንም የሚያንቋቋ የሚመታ ድምፅ ስላለ ነው ስታር 16 ወይም ሚውት የሚለዋን ብትመቱ ክሊክ ብታደርጉ ያቆማል አመሰግናለሁ አሁን ለማሰማት ድምፅን ሰምቼ ነበረ የአሁኑ ሰው ግባ
አማኑኤል ነኝ ወንድመዳን
ኦኬ ዶክተር አማኑኤል ኋለኛ ዝናብ ላይ ነው አሁን የምናወራው ኋለኛ ዝናብ ወርዷል ሊወርድ ነው ወይስ ቅድም ዝግጅት አለው ብለው በተባለው ጥያቄ ላይ ነው
እሱን እንግዲህ ወንድሜ ዳኒ ለሌሎች እድል እሰጣለሁ እኔ ግን አሁን በዘጋው መስመር ላይ አንድ ትንሽ ማለት እንፈልገው ነጥብ አለ ምክንያቱም ትምህርት የመሆን ነጥብ ስለተነሳ ወንድሜ ክዳኔ አላ ከፈቀድክ ለማለት እንፈልገው ነጥብ አለ
እሺ
በመጀመሪያ ደረጃ እንግዲህ ይህ የአየር መስመር ስለሆነ በጣም እኛ እንግዲህ የወገኖችን የልብ ትርታ መጠበቁ እጅግ አስፈላጊ ነው በግል ብንሆን ብንታይ ብዙ ውይይት ማድረግ የሚገባው ነጥብ ነው እውነቱን ለመናገር ሁለተኛው ነጥብ ደግሞ ወንድሜ ክዳኔ በጣም ግልጽ ስለሆንክ ጌታ ይባርክ እንደዚህ አይነት ወገኖችን ነው እግዚአብሔር የሚፈልገው እና ወነተም በመካከላችን ልዩነት አለ በዚህ ሐሳብ ላይ ግልጽ የሆነ ልዩነት ነው እንግዲህ ልዩነቱ ደግሞ ወደ ማስተዋል ስንመጣ ወነቱን እንረዳለንና ይሄ ብዙ የሚያቃቅረን የሚያለያየን ነጥብ አይደለም ይሄንን አንተ እርግጠኛ እንድትሆን ፈልጋለሁ በራሴ በኩል እርግጠኛ ነኝ ጌታ ይወዳለው
አዎ
ሐሳቡ ግን በመካከላችን ፍጹም ልዩነት አለ በዚህ ነጥብ ላይ እኛ በቃሉ ተመስረተን ነው ተነጋገርነው አንተ ነው በሰዎች ሐሳብና በመሰለ ነው ተነጋገርው ግን ከነተናገርኩ ነጥብ ላይ በጣም ጥቃሚ ነጥብ ተዘርዝሯል አንዱ ምንድነው የእግዚአብሔር ሰዎች አብሮ እንዳይሆኑ ሰይጣን ያመጣው ነው በሚትለው ነጥብ ላይ ነው አንድ ሐሳብ የሚሰጠው ለወገኖች ያ ምንድነው እንግዲህ ወደ ቃሉ መለስ ካለን ወደ ኋለኛው ዘመን እግዚአብሔር ፈቃድ በራእይ ላይ ተጻፎ ሲፈጸም ሁላችንም ለብቻችን የምንኖርበት ዘመን ይመጣል። ይህ ሰይጣን ስላደረገው ሳይሆን ግን እግዚአብሔር በቃሉ ስለጻፈ የሚሆን ነገር ነው። ስለዚህ ሰይጣንን ከኢኩዌሽን እንድናወጣ ይፈልጋሉ ሌሎች አጥማጭ ወገኖች። ይህ በእግዚአብሔር ቃል ላይ የተጻፈ ነው። ሰዎች ብቻቸውን የምንኖርበት ዘመን ይመጣል። ቃሉን ያካበቱት በእግዚአብሔር ፈቃድ የምንመላለሱት ይህንን የመከራ ዘመን ያልፋል። ይህንን እንዳስተውል ይፈልጋል። ሌላው ደግሞ በእግዚአብሔር ቃል ላይ በግልጽ መልእክት የተሰጠ ከሰው አቅም በላይ የሆነውን ነገር ሰይጣን አያመጣው። ይህንን እርግጠኛ ሁኜ ነው የምናገረው። ከሰው አቅም በላይ የሆነው በሰይጣን ቁጥር ሰይጣን የተሸነፈ ጠላት ነው። ሰይጣን ነፍስን ሊያጠፋ አይችልም። ሲጋን ሊጎዳ ሊያጎሳቁል ይችላል። ይህ ግን ባለማሰብ ደረጃ ይመጣ ነው ወገኖች እንድናውቀው ይፈልጋል። ለምን መጣ? እንዴት መጣ? ባለፈው ተግራለው እነዚህ ዝርዝሮችን እንከታተል። ይህ እንዴት ይሆን ይችላል? ማን ነው ያደረገው የምለው ነገር ቁም ነገር አለበትና በዚህ ላይ እንድንጸልይበት እግዚአብሔር ይፈልጋል። ግን የኔና የናንተን መተሳሰብ የኔና የናንተን ከእግዚአብሔር ጋር አብሮ የመሆንነታ የሚከለክል ጉዳይ አይደለም። እንዶም በኋላኛው ዘመን ሰዎች የበለጠ የምትሰባሰቡት አሁን ተመልከቱ ይመስላል። ማን ነው ከፈተውንን መስመር? እግዚአብሔር ነው። ሰይጣን አይደለም። እንድንስናናበት ምስጢሩን እንድናውቅ ለዓለም ደግሞ እንድናካፍል ነውና በዚህ አንጻር እንድናየው ይፈልጋል።
ና የተከፋፈለ ሐሳብ በመምሰል እንዳንለያይ ግን በእውነቱ ላይ የተመሰረተ አንዳንድ ጊዜ ይላል እንዴ ብዙ ጊዜ ባይሆንም ምክንያቱም ለሁሉ አይነገርም ይሄ ነገር እርግጠኛ ባልሆነ ነገር ዝም ብንል እግዚአብሔር ደስ ይለዋል እርግጠኛ የሆነውን ነገር ግን በድፍረት በስልጣን ስንናገር ሰማይ ይደሰታል እኔ ለዚህ ነው ብዙ ጊዜ በመንፈሳዊ ነገር ላይ አልደብረ እሳት ነው ወገኖች ሰይፍ ነው በሁለት በኩል የተፋለ ሰይፍ ነው በዛ በተናገርኩት ቃል ሰው ቢጠፋ በሰማይ መዝገብ ላይ የጥፋት ቃል ነው የሚጻፍብኝ በዛ በተናገርኩት ቃል ላይ ደግሞ ሰው የሚጠፋ ሲሆን ሰማይ ደስ ይለዋል ስለዚህ የምንናገራቸውን ቃል መንፈስ ቅዱስ ትሽ ይከላል አንናገርም ይሄ ለወገኖች ለሁላችሁ አላያችሁም ብዙዎቻችሁን አላቃችሁም ለጌታ ግን አቃችኋለሁ መንፈስ ቅዱስ ሳይናገርን አንናገርም መንፈስ ቅዱስ ከንፈራችን ሳይዳስስ አንተንፍስ ምክንያቱም ፍርድ አለበት ጌታ ይባርካችሁ
አመሰግናለሁ እሺ በዛ በዚህ ነጥብ ላይ እናቆምና በዚህ በኮቪድ እና በወቅታዊ ሁኔታዎች ላይ እዚህ እናቆምና ኋለኛ ዝናብ በቤተክርስቲያኒቱ ዘንቧል ሊዘንብ ነው ቅድም ዝግጅት አለ ወይ የሚል ሀሳብ ተነስቶ ነበረ በእሱ ላይ አስተያየት እንስጥ ሂቶች ወንድሞች ብቻነን እየተናገርን ያለ ነው ሂቶችም አላችሁ አስተያየት አላችሁ ኋለኛ ዝናብ ወርደዋል ሊወርድ ነው ወይስ ቅድም ዝግጅት አለ ሂት አስቴር በዚህ ነጥብ ላይ ምን አስተያየት አለሽ
ወርዷል የካስያው እየወረደ ነው ያለው በፊተኛው ዝናብ ራሳችንን እንድንቀድስ የተሰጠንን መልእክት ተግብረን እንድንነበብ ለሌሎች ተነባቢ ደብዳቤዎች ነን እኛ ስለሆን በልዩነትም ደግሞ እግዚአብሔር አምላካችን በተለይ ሰባተኛ ቀን አድቬንቲስቶችን ቀድሞ እስራኤላውያንን በዓለም ማዕከል እንዳስቀመጣቸው እኛንም ጌታ ያስቀመጠው በዚህ በመጨረሻው ዘመን ዓለም ማዕከል ውስጥ ነው ያስቀመጠን ለሁሉ በሚታይበት ነው ያለ ነው ስለዚህ የእኛን መቀደስ ዓለም እየተጠባበቀች ነው ያለችው ክርስቶስ በእኛ እንድንነበብ ክርስቶስን በእኛ ለማየት ምክንያቱም በዚህ ጊዜ መንፈስ ቅዱስ ወርዷል ብሎ ያብዳሉ ዲያብሎስ ሰዎችን አሳብዷቸው የሐሰት ትንቢት ሲሳሽ ወርዷል ብለው ሰይጣን በጥበቡ እውነተኛውን ትምህርት ሰዎች እንዳይሰሙ እውነት ወዳለበት ልባቸውን እንዳይመልሱ ሰዎችን እዘው ሻብቧቸዋል እና ስለዚህ አሁን በተለያየ ቦታ በሚዲያ ላይ ሲደመጥ ነቢዩ እንዳለ እኮ ነቢዩ እንደሆነ ሐሰተኛ ነቢይ ነው ይላሉ ሲጀምር ሁሉም ሐሰተኞች ናቸው የሚያውቁት ነገር የለም የእግዚአብሔር ስም በክርስቶስ ስም በመጨረሻ ዘመን ሰባት ሴቶች አንዱ ወንድ ይይዛሉ ልብሳችንን እንለብሳለን ብቻ ምግባችንንም እኛው እንችላለን ልብሳችንንም እንችላለን ብቻ አንተ ስማችን ብቻ በአንተ ይጠራ ብሎ አንዱ ወንድ ይይዙታል ተብሎ በትንቢተ ኢሳያስ ተጽፏል ያ ትንቢት እየተፈጸመ ነው ተፈጽሞም አልቋል ማለት ይችላል ምክንያቱም በሺዎች የሚቆጠሩ የውሸት ቤተክርስቲያናት አሉ ቤተክርስቲያናት ሲል እንግዲህ ድርጅቶች ማለት ነው እግዚአብሔር ግን የሚያቃት ቤተክርስቲያን በእውነቱ ላይ የተመሰረተችውን አንድትንና አንድትን እችን ቤተክርስቲያን ነው ምክንያቱም በእስራኤል ዘመን ማለት በኤልያስ ዘመን ኤልያስ እኔ ብቻዬን ቀርቻለሁ ባለ ጊዜ እግዚአብሔር ነቢያን ጉልበቶቻቸውን ያላሰገዱ ያላንበረከኩ 7000 ነፍሳት ለራሴ አስቀርቻለሁ ብሎ ነበር ይህ ተጽፏል ዛሬ በዘመናችን እኛ ባለ መስተካከላችን መስመር ላይ ባለ መሆናችን ነብዩዋ ትላለች ሰንበት ጠባቂዎች ወደ መስመር ይግቡ በማ ወደ መስመር ይግቡ ወደ መስመር ይግቡ ብሎ ደጋግሞ ተናገረኝ ትላለች ነብዩዋ ወደ መስመር አልገባንም ሰንበት ጠባቂዎች እኛ መስመር ላይ ብንሆን ኖሮ ብንቀደስ ኖሮ እስካሁንም በሰማይ አቀባበልን ባገኘን ነበር ክርስቶስ ኢየሱስ በእኛ ህይወት ይነበብ ነበር ይከብርብን ነበር አብ ይከብርብን ነበር በአባቱ በልጁ ህይወት እንደከበረ ክርስቶስን በእኛ ህይወት ተከበረ ነገር ግን እኛ በየራሳችን በዙሪያችን በሁኔታዎች ተጠፍድዘን ስላለን አቋም ስለሌለን ስለተጎዳን ኋለኛው ዝናብ በኃይል አልወረደም ነገር ግን እየወረደ ነው ያለው ካፊያው አለ ካፊያው አለ ያንዣብባል ይንዣብባል ሚያፍበትን እየፈለገ ምክንያቱም ጓዳዎቻችን እቃዎቹ አልጸዱምና እያንዣበበ ነው ያለው
ድምጽሽ
አለቀ? አዎ እዚህ ህጻናትን እያየሁ ነበር። ሁኔታዎችን ይሄን ለማለት የቻልኩት ሁኔታዎችን በምናይበት ጊዜ አሁን ወንድማችን ኪዳኔ ባሰጠው ሐሳብ እውነት ነው በሰማይ የመጨረሻ አንድና ለአንድና ለመጨረሻ ጊዜ ውሳኔ እየተላለፈ ነው ያለው በዚህ ጊዜ ጌታ ኢየሱስ ክርስቶስ መቼ ወደ ህያዋን ፍርድ ምርመራ እንደሚገባ አይታወቅም አሁን ሁኔታዎች በግራችን ያለውን ክፍተቶቹን በምንመለከትበት ጊዜ ሁሉ አልቋል ሁሉ አልቋል በእውነት ወገኖቼ እኛን ኃጢአተኞችን አይን የሚያሳምም ጆሮችንን የሚያሳክክ ክስተቶችን እየሰማን ነው ሁኔታዎችን እያየን ነው ግን አምላካችን ጻድቅ አምላካችን እግዚአብሔር ምን ያህል ነው የታመመው በዚህ ምድር ኃጢአት ምን ያህል ነው ልቡ የቆሰለው ሶዶምና ጎሞራን እግዚአብሔር እኮ ያጠፋው ያነ ይሄን ክፉን ተግባር ስተገብሩ ስላየ ነው ልጎበኝ ወርዶ ያጠፋል ዛሬ ከዛ አልባሳን ወይ የዚህ ከለም ሁኔታ ብሶአላጅ ነው ወይ ጌታ እኮ በጣም ስለምወደን ሁሉም እንድድኑ ሁሉም ወደ ንስሐ እንድደርሱ ብሎ ንስሐ እጁን ዘርግቶ የንስሐን ጊዜ ሰጥቶን እየጠበቀ አለ በዚህ ጊዜ እውነት ነው ኮቪድ-19 እንዳይመካከል አንድ ላይ ሆኑ ሁኔታዎችን እያያችሁ ይህን ሁሉ በሚታዩበት ጊዜ እናንተ መሰብሰቦቻችሁ መሰብሰባችሁን ከፊት ይልቅ አብዙ ተብሎ ነው የተጻፈው እንዳንሰባሰብ እንዳንጸልይ እንዳንበረታታ በተለይ ለምሳሌ እንደዚህ አጋጣሚ በተመቻበት እንጂ ህፃናትን አሮጊቶችን ሽማግሌዎችን ብንስ በገጠር አካባቢ አብሮ የሚያመልኩ ወገኖቻችን አብሮ እንዳያመልኩ ቸርች እንዳይሄዱ ተከልክለዋል። በዚህ ለምሳሌ እዚህ ያደገ አገርም ነው እኛም አገር እንግዲህ በስልክ ምናልባት በስልክ እንደሚገናኙቱ በዚህ አይነት ሼር ሊያደርጉ ይችላሉ ለሌሎቹ ግን እነዛ ምስኪኖች አንድ ላይ ተሰባስበው በሰንበት ዕለት ሰንበትን የሚቀድሱት በቤት ቤት ቤታቸው ተወስነው ለመቅረት ተገድደዋል። ይሄ ታዲያ አልጎዳም ወይ? ይሄ ሰይጣንን የሚያስፈስተው አልሆነም ወይ? ጊዜው ለመጨረሻና ለአንዴና ለመጨረሻ ጊዜ እንደሚያበቃ ያውቃል። ሰዎች በዋል ፈሰስ እንዲቆዩ ነው የጌታ ኢየሱስ ክርስቶስ ምልጃ እስከሚያበቃ ጊዜ ድረስ ሰዎች ተታለው በንዝላልነት ጊዜ እንዲያልፍባቸው ለህይወታቸው ጉዳይ ትኩረት ሳይሰጡ ይሄን ሰይጣን ጠንቅቆ ያውቃል እየሰራም ነው። ስለዚህ አሁን ጌታ እኛን እንዲረዳን በእውነት እሱ ይረዳናል። ደግሞም የምንወጣበትን መሰላል አዘጋጅቶልናል። ዴይሊ በየቀኑ መውጣት የሚገባንን የባህሪ ጉብጠቶቻችንን ከህይወታችን ማስወገድ የምንችልበትን ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ጀምሮ በእምነት በየለቱ መውጣት ያለብንን መሰላል ጌታ አስቀምጦልናል። ያውም ክርስቶስ ኢየሱስ ነው። የምንወጣበት መሰላል ክርስቶስ ኢየሱስ ነው። ወደ አብ እንድንደርስ የተሰጠን መንገድም መሰላሉም ክርስቶስ ነው። ማን ይከሰናል? እንደተጻፈው ቃሉ እግዚአብሔር የመረጣቸው ማን ይከሳቸዋል? የነጻድቅማ እግዚአብሔር ከሆነ የሚኮንንስ ማን ነው ተብሎ በሮሜ 8 ምዕራፍ ላይ ተጽፏል። ስለዚህ እኛ ለራሳችንና ለወገኖቻችን ማንባት አለብን፣ መጸለይ አለብን። ጌታ ሆይ እጃችንን በእጅ ያዘን እያል በጌታ ፊት ማንባት ነው ያለብን። ላለው
እግዚአብሔር ይስጥልን ለሐሳብሽ። እንግዲህ ካፌ አለ መዝናብ ጀምሯል። እንደገና ደግሞ እንዳይዛንድ ያገደው የእኛ አለመዘጋጀት ነው እና በኮቪድ ማስተያየት ሰጥተሽ ነበረ። ይህ ሁሉ ወጀብ በመጨረሻ ዘመን እንደሚሆን እኮ ተጽፏል ወገኖች። አሁን ልባችን ከኢየሱስ ክርስቶስ ጋር ከሆነ በመጨረሻ ዘመን የእግዚአብሔር ቃል በማይሆንበት ጊዜ አንድ ለአንድ የምንቀርበት ጊዜ እንኳን እየመጣ ነው። ወይም ደግሞ አንዱ ይሄ ነው አንድ ቃል ካነበብኩ በኋላ ሌላ አስተያየት የሚሰጥ ሰው ሊኖር ይችላል። ስለዚህ ወደዛ እሄዳለሁ። ከዛ ከመሄዴ በፊት አንድ ጥቅስ በአሞጽ ላይ ያለውን አብሬ ከእናንተ ጋር ለማንበብ ፈለግኩኝ። አሞጽ 8 ላይ ልባችን እንዳይሸበር ብዬ ነው። በማንኛውም ነገር እነሆ በምድር ላይ ራብን የሚሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራ ነው ከመራብና ውሃን ከመጠማት አይደለም። ከባህርም እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል ለመሻር ሲዋል ይራወጣሉ አያገኙትምም። ይህንን የሚሆኑ በዛን ቀን መርካካሞች፣ ደናግልና በበዛዝትን በጥን ይዝላሉ። ይህም ጊዜ እየመጣ ነው። በኮቪድ ብቻ አይደለም ገና የእግዚአብሔር ጥማት የሚመጣበት ጊዜ አለ። ምክንያቱም ሰዎች ወገኖች ክፋት እጅግ እየረቀቀ ይሄዳል። ዛሬ የሐሰተኞች ክርስቲያኖች እንኳን አሉ። የሐሰተኞች ክርስቲያኖች የማይገኙበት ወቅት እንኳን እየመጣ ነው እየሄደ ያለው። እነዛ ሐሰተኞች ክርስቲያኖች ራሳቸው ወይም ደግሞ አለማውያ ወይ ፖለቲከኞች ቀደም ብሎ የእግዚአብሔርን ድምፅ የሚጠሉ ሁሉ የእግዚአብሔርን ድምፅ ለመስማት በሚራወጡበት ጊዜ የመጨረሻውን የቃልን ድምፅ ለመስማት የማይችሉበት ጊዜ ሊመጣ ይችላል። ይህ በስልክ ላይ የሚሆነው ሁኔታ የሚዘዛበት ጊዜ ሊመጣ ይችላል። የኛ ሀሳብ ለብቻችን እንኳን ግን እስቲ ህፃኗን አስቱ እየሰማሽኝ ነው ወይ?
አቤት እየሰማሁ ነው።
ቆሌ ሚውት አርጊ ወይም ስታር 6 ጫን አርጊ። ስታር 6 በስልክ ቁጥርሽ ላይ ጫን አርጊ። ሚውት የሚለው ላይ እጅሽን ጫን አርጊ። ወይም ደግሞ እሱን ካላየሽ ስታር 16 ጫን አርጊ። ስታር እና 16
የኮከብ ምልክትን በስልክ ላይ ስታር ማለት እንግዲህ ስታር የምንፈልጋል ሰው ይሄን ማለት።
እሺ የኮከብ ምልክት እና 16 ጫን አርጋሽ አዳምጪ። የኛን ሰነለሽ ያንቺ ድምፅ ነው ማይወጣው።
ከሰባት ቁጥር በታች ያለችው 1 2 3 4 5 6 7 ከሰባት በታች ያለችውን ምልክት እሷን ተጭነሽ 6 ቁጥር ተጫኝ።
አሁን አርጋለች ይመስለኛል።
አዎ አርጋለሁ።
መናገር ስትፈልጊ ያንን ተጭነሽ 6 ቁጥሩን ስትጫኝ መናገር እንድትች ያደርግሻል።
አሁን ግን 6 ቁጥሩንና ኮከብ ምልክቱ አሁን እየመጣ ነው የልጅቷ ድምፅ። አሁን አንቺ ጫን ስታረጊ ዝም ብለሽ አዳምጪ። እና በመጨረሻ ዘመን የእግዚአብሔርን ድምፅ ለመስማት ሰዎች እየፈለጉ ሊያገኙት አይችሉም። ይሁን እንጂ በዛን ጊዜ ቢሆን እንኳን እግዚአብሔር በተዘጋ ቤት በር እየገባ ከኔና ከእናንተ ጋር አብሮ ያሳልፋል። ከዚም አሁን በስልክ ላይ እየተገናኘን ነን። ከዚህም የባሰ ከፍተኛ የሆነ የጭንቅ ዘመን ይመጣል። ማለቴ ጭንቀቱ እየባሰ ነው የሚሄደው። ያ ማለት ሰባቱ መቅሰፍት ነው አይደለም? ከሰባቱ መቅሰፍትም በፊት መከራ እየበዛ ይሄዳል። ስለዚህ ወገኖች የኛ ልብ አሁን እዚህ በመስመር ላይ የምንገናኝና የምንገኝ እንኳን በተለያየ ሀሳብ መበታተን የለበትም። በማንኛውም መልኩ በማንኛውም መንገዱ ዓለምን የሚያሽከረክረው የዚህ ሀገር ገዥ የዚህ ሀገር ገዥ የዚህ ሀገር ገዥ የሚያመጣውን ማንኛውንም አይነት ሁኔታ ለማቋቋም የሚያስችለን የኛ ልብ መዘጋጀትና ወንጀልሽም ወራኛ ዝናብ በሁላችን በመናት እንዲፈስ ለማድረግ ምድሪቱን በሙሉ እያናወጣ ያለው እስካሁን ድረስ ከሰማናውን በላይ ስራውን እየሰራ ያለው እኛ እኮ የምናየውን ጥቂት እግዚአብሔር የፈቀደው ነው። እግዚአብሔር ለእኔና ለእናንተ ያላሳየው ያላየነው እግዚአብሔር እንዳናይ እንኳን ሳይቀር ከሚሉን ያለው ይህ የክፋት ዘመን ነው። እጅግ ከፍተኛ የሆነ የጥፋት ስራ እየተሰራ ባለበት እኛ ብናይ ኖሮ እንዳንቀር ስለሚፈልግ እግዚአብሔር ከዚህም አትሊስት ይሄኛውን አይተን ማንም ሰው ሊቋቋመውና ሊያቆመው የማይችል እግዚአብሔር ብቻ ሊያቆመው የሚችል መሆኑን አሳይቶናል። ፖለቲከኞች ቢሰባሰቡ፣ ሳይንቲስቶች ቢሰባሰቡ፣ ሀብታሞች ተሰባስበው እንደዚህ ያሉትን ነገሮች ቢያደርጉ እንኳን ቢያስደርጉ እንኳን ሳይንቲስቶችን ቢጠቀሙ፣ ፈላስፋዎችን ቢጠቀሙ፣ ኮሚኒስቶችን ተጠቅሞ ይሄ የተፈለፈለው በቻይና ሀገር መሆኑን ሰዎች እና ቢል ጌት ሁሉ በዚህ ላይ ተሳትፎ አድርገዋሉ ተብሎ ሰዎች ከፍተኛ የሆነ ጨዋታና የሚያደርጉት ነገር ሁሉ ቢሆን እንኳን ሰዎች የተባበሩበት ቢሆን እንኳን እና አሉሚናዲ እና ጳጳሳት እና ትራምፕ እና የአሜሪካ የእንግሊዝ የፈረንሳይ የቻይና የራሽያ የማንኛውም ሀገር ትብብር ይሄንን ለጥፋት በጤና በኩልም ከዚህ በፊት እንደተነጋገር ነው ማንኛውንም ኃይል ስለቆ ሰዎች በእኛ ላይ ወይም በክርስቲያኖች ላይ የሚያደርጉት ተጽዕኖ እስካሁን ድረስ ላደረጉትም ሊያደርጉ ወደፊት ላለውም የእግዚአብሔር መልእክት በዚህም ውስጥ አልፎ ኃይልን ይሰራል። ኃይልን እንደሚሰራ ተጽፏል። እንደውም ይሄ ኃያሉ ታላቁ የእግዚአብሔር ድምፅ ከሰማይ የሚመጣው ከሰማይ የሚመጣውን ድምፅ የምድር ድምፅ አያቆምም። ይሄ ምልክቱ ነው። ለሚመጣው ችግር መግቢያ ሀሳቦች ናቸው። እኛ ግን እየተዘጋጀን እንሄዳለን። ልባችንም ወደ እውነት እየቀረበ ይሄዳል። በዛን ጊዜ ማንም ሊቋቋመው ወደማይችል ኃይል እንደርሳለን። የእኛን ድምፅ እነሱ ከሚያደርጉት ድምፅ በላይ የሆነ ጊዜ የእነሱ ሀሳብ ሁሉ ይወድማል። ታላቁ ናብከደነጾር ሰባቱንም ወንድሞች ሕግ ካወጣ በኋላ አንገበን ስሉ ሶስታቸውንም ምን ያህል እንደተቆጣ ታውቃላችሁ። ይሁን እንጂ ከእሳት ውስጥ ዳንኤል የዳንኤል ጓደኞች ከእሳት በወጡ ጊዜ ሕግ ማንንም ሳይጠይቅ ቅድመ ዝግጅት ሳያደርግ አንድ ጊዜ አዋጅ አወጣ። የእነሱ አምላክ እውነተኛ አምላክ ነው አለ። ይህንን ነው ቅድም የነጀዋይት ባንትኖ ላይ የምትናገረው በሽተኞች መፈወስ። እኛም ደግሞ በእውነት መናገር ስንጀምር በአየር ላይ ድምፃችን በቀጥታ ወደ ሰዎች ልብ ውስጥ መግባት በጀመረ ጊዜ እያንዳንዱ ሰው ወደ አምላክ ይመጣል። የተዘጋጀው የሰይጣን አሽክላ ሁሉ ከጫንቃችንም ይወርዳል፣ ከዙሪያችንም ይከሸዋል። የእኛ ልብ ዝግጅት ነው። ምን ያህል ነው መዘጋጀት አለበት? አንዳችን ዛሬ፣ ሁለታችን፣ ሶስታችን በሚቀጥለው ሳምንት፣ በዚህ አመት መጨረሻ ላይ ከመላ ዓለም ላይ ውክልና ያለው ወንድምና እህት በየቦታ በተገኘ ጊዜ ምድር ሁሉ በእኛ ይንቀጠቀጣል። አንድ ሰው አድቨንቲስት በመካከላችን አሁን የምንናገራቸው ነገሮች ማድረግ በጀመረ ጊዜ አንደኛ ለአድቨንቲስቶች መጠላያ ይሆናል፣ እውነተኛ ምልክት ይሆናል። አንድ አድቨንቲስት እንደ ዳንኤል ማለት ነው በዓለም ሁሉ አዋጅ እንዳስቀየረ በሜዶንና በፋሪስ መንግስት ላይ ሶስቱ ወንድሞች ሶስት ብቻ ብንገኝ በዓለም ዙሪያ የዓለምን ሕግ እናስቀይራለን። የሳይንቲስቶችንም ይሄ ሁሉ አጃብ የተሰበሰበውን ሕግና ስርዓትን ሁሉ በአንድ ጊዜ እናስቀይራለን። የኮቪድን ጅማት በበጠሰን ጊዜ ቻይና፣ አሜሪካ፣ ራሽያ ሁሉም በአንድ ላይ ይሰባሰባል። ሕግ ይቀየራል በእኔና በእናንተ ምክንያት። እኛ ግን ልባችን ለእግዚአብሔር ይሰጥ። ይህንን ልባችን ለመስጠት በየቦታ ተዘጋጅተን ባለን ሃይማኖት፣ ባለን እውቀት፣ ባለን ትምህርት፣ ባለን ክርክር፣ ባለን ጥበብ አይደለም። እኔ የማውቀው ሁሉ ይሰናበት። እግዚአብሔር ሆይ ከእኔ አንዳች ነገር እንዳይመጣ ከሰማይ የሚመጣውን ድምፅ ለመስማት እንድችል ብቻ እግዚአብሔር ሆይ እርዳኝ ባለን ጊዜ ምድር ሁሉ በእኛ ምክንያት እናወጣለች። ድምፃችን ሁሉ ወደ ዓለም ዳርቻ ሁሉ ይደርሳል። ለዚህ ይህንን ሊያደርግ የሚችለው በዙሪያችን የሚሆነውን ሁኔታ ኮቪድን የሚሆን ለምፅን የሚሆን ኤድስ የሚሆን የቤተሰባችን ችግር የሚሆን የዘራችን ችግር ይሁን የህዝባችን ጩኸት ይሁን ማንኛውም ነገር እኛን መቅረጽ የለበትም። ለብቻችን እንኳን ብንቀር እግዚአብሔር አምላክ በመጨረሻ ላይ በእጃችን ላይ ያስቀመጠው የድርቡ ዘዋለን እግዚአብሔር አምላካችንን ዝናቡ አልዘነበም። ምክንያቱም እኔና እናንተ ዝናብ እንዳይዘንብ ከልክለናል። በኢዲቪዲ በሚሆኑ ነገሮች ራሳችንን ካለመግዛት፣ ቁጣ፣ ብስጭት፣ ንዴት፣ ዘረኝነት፣ ምቀኝነት፣ ጥላቻ፣ ፖለቲካ፣ በቃ ያልተዘጋጀ ልክ ስላለን ብዙ ነገር ብዙ አበሳ በጭንቅላታችን ውስጥ አለ። እግዚአብሔርን ፊት ለፊት እንዳናይና ፊት ለፊት ተገናኝተን ልክ ዳንኤል አንድ ጊዜ የግብፅን የባቢሎንን ምድር የጥማትን ሰይፍ ያቆመ ዳንኤል እና ጓደኞቹ አራት ሰዎች ብቻ ናቸው። አራት ሰው የለንም እዚህ መካከል። አራት ሰው እኮ የዓለምን ሕግ ያስቀይራል። ብቻን እግዚአብሔር እየፈለገ ያለው አንድ ሰው በመካከላችን ነው። አንድ ሰው፣ አንድ ሴት፣ አንድ ወንድ፣ አንዲት እህት፣ አንዲት አንድ ወንድም ብዙ ጊዜ ከመናገር ይልቅ አስተያየታችንን ወይም ሀሳባችንን ከመናገር ማነው እኔን እያናገረኛለሁ? እግዚአብሔር ከሰማይ የሚመጣ ድምፅ ነው ወይስ እኔ ራሴ ነኝ እስካሁን ድረስ እየታገልኩኝ ያለ? እግዚአብሔር ሆይ ልቤንና ነፍሴን መንፈሴን ተቆጣጠር ብለን ራሳችንን እንጠይቅ። እንጆይትን ስትናገር ይህ ኋለኛ ዝናብ ልባቸውን ክርስቶስን ለመምሰል ወይም ክርስቶስን ላልመሰሉ ኋለኛ ዝናብ አይዘንብላቸውም ትላለች። ይህንን ቤተክርስቲያኒቱ በአንድ ልብ ሆና እየጠላች አይደለችም። ቤተክርስቲያኒቱ እያሳደደች እንደገና ቤተክርስቲያን እየተሰደደች ህዝብ እየተናወጠ ነው ያለው። ይህ ነውት ሁሉ እንዲያቆም አንዲት ይት አንድ ወንድም በነቢያትና በሐዋርያት መንፈስ መነሳት አለበት። ሰው ሁሉ በየቦታ እየሰራ ነው እየሰራ አይደለም። ሰው ሁሉ በየቦታ ሐሰት፣ ተንኮል፣ ግፍ፣ ውሸት እየተናገረ ጥላቻ እርስ በራሱ አይስማምም። ይሄ እንደውም እያንዳንዱ ሰው ያዘጋጀው ትምህርት ነው። እዛም ሙስ ወንበር እየተሰራ ነው። አሁን ግን አንድ ነገር በግልጽ ልናገር። ጳውሎስ የምናገረው እኔ ወንድማችን እንግዲህ እኔ ብናገር ምናልባት ላልዳመጥ ይችላለሁ፣ ግን ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምረን አብረን እናነብ። ወንድሞችና እህቶች በጣም በማስተዋል እናይ። የእያንዳንዳችን አስተያየት መስጠት ብቻ ሳይሆን በዚህ ነጥብ ላይ እውነተኛውን ነገር እንናገር። ሁለተኛ ጢሞቴዎስ ምዕራፍ 4 ግልጽ አድርጌ ታማኝ በእግዚአብሔር ፊት ታማኝ ወንድሞች ስለሆናችሁ በግልጽ የልቤንና የእግዚአብሔርን ሀሳብ ልናገር። እውነተኛ ነው ይሄ። ቁጥር 3 እና 4 ላይ ነው ያለ ትምህርቱ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገሬን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትንም ፈጽም። የምናቆምበት አይደለም። ያለማቋረጥ የምንሰራው የእግዚአብሔር ልጅን ድምፅ ከሰማይ እየሰማን የምናስኬደው የእውነት መንፈስ ነው። ይሄ በኮቪድም መካከል ይሁን በአስመተኞችም ይሁን በመዋተኞችም ይሁን በሀሰተኛ ነቢያትም ይሁን በየቦታ ያለው በነዛ ሁሉ ላይ እግዚአብሔር ድምፅ ይሰጠናል። ምክንያቱም እግዚአብሔር አምላክ የሰጠን የኋለኛ ዝናብ ኃይል አለ። በእጥፍ ነው የሚወርደው። የኋለኛውንም የፊተኛውንም በአንድ ላይ ጠቅልለን ነው የምንቀበለው። በዛን ጊዜ ምድር ሁሉ ጸጥ ትላለች። ለመቋቋም የሚችል ኃይል የለም። እኔና እናንተ ለምሳሌ ምን ለምንንቀሳቀሰው ለዚህ ምን እናርግ ብለን ነው ራሳችንን መጠየቅ። በግለሰብ ደረጃ ነው መጠየቅ። እኔ ማን ነኝ? ምን ላድርግ? እግዚአብሔር ሆይ ምን ላድርግ? በፊት በንጽህናና በቅድስና ቆሜ የምትለኝን መልእክትን ለዓለም ለማዳረስ ምን ላድርግ ብለን ለወንድማችን፣ ለእህታችን፣ ለዘመዳችን፣ ለቤተክርስቲያናችን፣ ለወገናችን፣ ለዘሮቻችን እኔና ጋሽ ኪዳኔ ከንባታ በአንድ ቦታ አንድ ነገር ሆነዋል ቢባል ደማችን ይፈላል። ክርስቲያን መሆናችንን እንስታለን። ይህንን ማለት ኪዳኔ ያደርጋል ማለት ሳይሆን የራሴን ጉድለት ለመናገር ብዬ ነው። ገና ለዚህ ሁሉ በቀኝ ዓለም ሁሉ በእኔ ምክንያት ነው እየተጎዳች ያለችው። ሆነን ዜናችንን በእግዚአብሔር ሰጠን የሚዘጋጅ የሚል ነው። አሁን ሌላ አስተያየት ለመቀበል ይችላል ነው።
ሄሎ ፓስተር።
አቤት።
ናይን ኦክሎክ ላይ ታይገር ላይ የሆነ ፕሮግራም አለ ስለተባልኩ አሁን ነው የተነገረኝ ሊወጣ ስለሚችል አሁን ልናገር የሆነ ነገር በዚህ ዙሪያ ቅድም በመጨረሻ ላይ ተናገርከው እንኳን በከንባታ ምድር በአባይ ወንዝ ዙሪያ ላይ ወስዳችሁ እጅ ትጣሉን እያልኩ ነው ያለሁት። አሁን ከአንተ በላይ ደሜ የሚፈላ ሰው ነው።
እውነትን ስለምትናገር ደስ ይለኛል። ገና ነን እኮ ለማለት ብዬ ነው።
ገብቶኛል። ይሄ ሁሉ መቅረት አለበት እና ውክነት ደካማ ጎኔ ነው ያንተ ልጅ አይደለም እኔ ማለት ነው። እኔ ዶክተር አማኑኤል እግዚአብሔር ይባርክህ አንድ ነገር ግን ስለኔ የተናገርከው ነገር አለ ወነ የልቤን ስለምትናገር ያልከው እግዚአብሔር ይባርክህ አንደኛውን ጸባይን ስለተናገርክ አንደኛው ጸባይ ያል እንድትረዳኝ የሚፈልገው እግዚአብሔር የሰጠኝ ስጦታ ይሁን ሌላ ይሁን አላውቅም ነገሮችን አናላይዝ የማድረግ ተስጦ እግዚአብሔር ሰጥቶኛል። አናላይዝ ማድረግ በመልበት ጊዜ ኢትዮጵያ ይሄ ዳም እየተሰራ ነው ቦንድ ግዙ የሚል መንግስት ገና መለስ ዜናዊ ያለ ካምፔን ሲያደርጉ የሆነ ሰው ኢሜል አደረገልኝ ቦንድ ብትገዛ ይሻላል ይሄ ነገር እንዴ የሆነ ነው ነው ይሄ 5 አመት በፊት ነው እንደዚህ ምንድነው የተናገርኩት ባልተረጋጋ አገር ውስጥ መንግስት የመንግስትን ቦንድ መግዛት ዋጋ የለውም ብርህን እንዳታበላሽ አልኩት። ባልተረጋጋ ፖለቲካ አገር ውስጥ የመንግስትን ቦንድ መግዛት የሚያዋጣ አይደለም አልኩት። ከአምስት አመት በፊት ዛሬ ቦንድ የገዙ ሰዎች ቦንዱ ምን እንደሆን ትርጉሙን የማያውቁ የገዙ ሰዎች ነበሩ። ዛሬ ስለ ኮቪድ ሲናገር ዩቲዩብ ላይ ኢሜል ላይ የተለያየ ቦታ የሰማሁት ነገር አይደለም እዚህ የሚናገረው አናላይዝ አድርጌ ነው። አናላይዝ ያደረኩት የ15 አመት የዚህ ሀገር ፖለቲካ ስለጠጣው ነው። ቅድም እየተ ስትናገር መጨረሻ ላይ ተናገረችው ነገር አለ ሁላችን ያልተረዳን አስፈር የተናገረች እኛ በዚህ ቴክኖሎጂ እየተጠቀምን ነው ግን ይሄንን ቴክኖሎጂ መጠቀም የማይችሉ ህፃናት እየተጎዱ አሉ። በዚህ ማገር ህፃናት በጣም እየተጎዱ አሉ። ሹማግሌዎች አሉ ይሄንን ነጮች ይሄንን እንደማያውቁ ታውቃላችሁ። ብዙ ነጮች ይሄንን ቴክኖሎጂ አያውቁ ቤተክርስቲያን መሄድ ብቻ ነው የሚያውቁ ገና ነው እየለመዱ ያሉ። ስንቶቹ ነው ለየለመዱት ስንቶቹ ነው ይሄ ጊዜ ነው ብለው ዩቲዩብ ላይ ፌስቡክ ላይ ገብተው ይሄንን ያደርጉት። ብዙ ቤተክርስቲያን እየሰበከ ያለው ፌስቡክ ላይ ነው። ስንት ሹማግሌ ፌስቡክ አለው የለውም በብዛት እንኳንና ያላደጉ አገሮች ያደጉ አገሮች እንደም እንዳልኩኝ እኛ ፕሮቴስት ማድረግ ነው ያለብን። ቤተክርስቲያን መጥተው ሰብስበው እስከሚያስሩን ድረስ ቤተክርስቲያን መግባት ነበረብን ግን መግባት አንችልም መሪዎቻችን ዊክ ስለሆኑ። እግዚአብሔር ግን እስከዛ ድረስ ማድረግ ካለብን ሰው ያስነሳል። መቼ እንደሚያስነሳ አላቅ። ቤተክርስቲያን ተመልሰን ገብተን እግዚአብሔርን ማምለክ ካልጀመር ብዙዎቻችን እንጎዳለን። በመንፈሳዊ ህይወት ብዙዎቹ ደግሞ ይጎዳሉ። በኋለኛው ዝናብ ላይ ዛሬ ሳምንት የተናገርኩት ነገር አለ። የእህት በእምነትን እህትና የእሷን ሁኔታ ለሁለተኛ ነው ለሶስተኛ ጊዜ ዓለም ሌላ ቦታ እያለ ባለበት ጊዜ ቲሞች ያለሽ ተብላ ስትነገር እህቷ እግዚአብሔር አለ ብላ ለጸሎት እህቷን ስታስተባብር ይሄ የኋለኛው ዝናብ ውጤት ነው ውጤት አይደለም የሚል ሰው የኋለኛው ዝናብ ምን ማድረግ እንደሚችል ማጥናት አለበት። የኋለኛው ዝናብ ዛሬም ቢሆን በተለያዩ ሰዎች ህይወት ውስጥ ስራውን እየሰራ ነው። የፓስተር ዳንኤልን ህይወት አሁን እሱ ያለ አለና እሱ ስላለ አይደለም እስቲ ይሄንን ሰው ያልወጋው ሰው ስንት ሰው አለ? በአለም ላይ ይሄንን ሰው ያልወጋ ሰው አለ የሚል ሰው ካለ ይገርመኛል። ምስቱ ራሱ ምናልባት በህይወቱ ትናደድ ይሆናል። ዳንኤልን ኢዮብን ምስቱ እስከምታስቸግር ድረስ ነበር ሰይጣን የፈተነው። ግን በዛ ሁሉ ሞኞች እያለ
ክርክሩን ደግሞ ከእግዚአብሔር ጋር አላቆም። ከቤተ ክርስቲያን ከአድቬንቲስት ትምህርት መውጣት የሚገባው ሰው የመጀመሪያ ኦፍሹት መሆን የሚገባው ይሄ ግለሰብ ነበር። ግን እስከዛሬ ድረስ በእግዚአብሔር ቤት አለ። አንተንና መዝገበን እግዚአብሔር ለኋለኛው ወንጌል ያስቀመጠ ይመስለኛል እያልኩ ለመዝገበን የምናገር ነበር፣ ለሱም እናገራለሁ። ለኋለኛው ዝናብ፣ ለኋለኛው ወንጌል እግዚአብሔር ያስቀመጣችሁ ሰዎች ብዬ እና የእሱን ህይወት አሁን የጠቀስኩት አንዳንድ ሰዎች ዛሬም የኋለኛው ዝናብ አማካኝነት እግዚአብሔር ጉልበት ባይኖራቸው ኖሮ ድሮ ይሰበሩ ነበር። የኋለኛው ዝናብ ስራውን በአንዳንድ ሰዎች እየሰራ ነው። በኃይል የሚሰራበት ጊዜ ግን እየመጣ ነው ያለ። ይሄንን ግን ቅድም እንዳልኩኝ መረዳት የምንችለው የተዘጋጀ ዕቃ ከሆነን ነው። አቆማዳው የተዘጋጀ ከሆነ መንፈስ ቅዱስን የተቀበለ ሰው መንፈስ ቅዱስ ያለውን ሰው ያውቃል። መንፈስ ቅዱስ የሌለው ሰው መንፈስ ቅዱስ ያለውን ሰው አያውቅም። የሰይጣን መንፈስ ያለው ነው የሚመስለው። የእግዚአብሔር መንፈስ ያለው ሰው የእግዚአብሔር መንፈስ ለሌለው ሰው የሰይጣን መንፈስ ያለው ነው የሚመስለው። ክርስቶስን አቦ ዘበል አለበት እኮ ነው ያለው። በጣም የሚገርመው ነገር የሚሰራውን ስራ ሁሉ በሱ ነው የሚሰራው ነው ያለው። ፓስተር ዳንኤልን የሰይጣን መንፈስ አለበት ያለው ሰው ፓስተር ሲናገር ሰምቻለሁ። የሰይጣን መንፈስ ነው በሱ ህይወት ያለው ብሎ እና ሰዎች ለእግዚአብሔር ካልቆሙ የእግዚአብሔርን ሰዎች ሊያዩ ሊያውቁ አይችሉም። የኋለኛው ዝናብ አሁን አለ እየሰራ ነው አልሰራም የሚለው አይኖቻችን ካልተከፈተ ማየት አንችልም። ሰው ቢነግራችሁ መረዳት አትችሉም። ትልቁ ነገር ምንድነው ማወቅ ከፈለጋችሁ እስቲ በኢየሩሳሌም እንሰብሰብ። በኢየሩሳሌም ክርስቶስ እንደ ተናገረ መስፈርት እኮ የመጀመሪያ መስፈርት ያላችሁን ሁሉ ጥላችሁ በአንድ ጣሪያ ስር ጠብቁ ነው። ጠብቁ ነው። ያንን ካላደረግ መንፈስ ቅዱስ መውረዱንም አናውቅም። መንፈስ ቅዱስ የወረዳቸውንም ሰዎች በምድራችን በአካባቢያችን እንዳሉ አናውቅም። ታሪክ ነው የምንናገረው ካልሆነ። እግዚአብሔር ይባርካችሁ። በሚቀጥለው ሳምንት በሰላም ያገናኘን። ቴንክ ዩ።
ሰላም ሰላም፣ ሳምንት ይሁንልኝ። በተቀረው እንግዲህ እግዚአብሔር ባርክ፣ አላችን ስላለ እግዚአብሔር ባርክ። መልካም ሳምንት። ሌላ አስተያየት ለመስጠት አሁን ክፍት ነው። እስከ 7 o'clock ድረስ አብረን እንሆናለን። ልክ በሰበን ላይ እናቆምና የጸሎት ጊዜ ይኖረናል። እስከዛ ጊዜ ድረስ አንድ
ከኤት ማለት ነው
ይቅርታ፣ ኤት ኦክሎክ ማለት ነው። እስከ ኤት መድረስ የለብንም። አሁን ለማቆም እንችላለን። አንድ በቤተክርስቲያን ውስጥ ያለው አቋም ባለፈ ጊዜ በተነሳው ጥያቄ ላይ ብንናገር ጥሩ ነው። አስተያየት አለሽ? ነበር ፈልግ አስተያየት ካለሽ እና በየቤተክርስቲያኒቱ አቋም ምንድን ነው የሚለውን ነገር ቅድም በተደጋጋሚ አንብበናል። እንግዲህ የአድቨንቲስት ቤተክርስቲያን የምትወስደው እርምጃ የትንቢት መንፈስ የሚናገረውን ነው። የትንቢት መንፈስ የሚናገረው እስካሁን ድረስ አልወረደም። እንዲወርድ ቤተክርስቲያኒቱ መጸለይ አለባት፣ ቤተክርስቲያኒቱ መዘጋጀት አለባት፣ ቤተክርስቲያኒቱ መቀበል አለባት። ቤተክርስቲያኒቱ ግን እስካሁን ድረስ ያልተሟላበት ምክንያት አንድ ያው ሙሉ በሙሉ እንዳይሰራ እየታገልንበት ያለው ችግር የኛ አለመዘጋጀት ነው። የቤተክርስቲያኒቱ አቋም እግዚአብሔር የኋለኛውን ዝናብ ከልክሎን ሳይሆን የእኛ አለመዘጋጀት ነው የቤተክርስቲያኒቱ አቋም። ምክንያቱም ሪጅዋይቱ ግልጽ አድርጋ ትናገራለች። ሁለተኛ እስከ 1844 ድረስ ወይም ደግሞ አድቨንቲስት ቤተክርስቲያን ከ1846 ጀምራ የተመሰረተችው በኋለኛ ዝናብ ነው በፊተኛው ዝናብ ኃይል ነው ይብላ ብለው ተጠይቆ ነበረ። ከፊተኛው ኃይል ዝናብ ነው እስካሁን ድረስ እየተመረን ያለ ልዩነቱ የኋለኛና የፊተኛው ዝናብ ልዩነቱ ምንድን ነው የሚል ጥያቄ ሊመጣ ይችላል። ኋለኛውም ሆነ ፊተኛው ዝናብ ቅድም በተነበቡ ጽሁፎች ላይ ግልጽ ተደርጓል። የቀደመው ወይም የፊተኛው ዝናብ ሌሎች ሰዎችን ወደ እግዚአብሔር እንድንጠራቸው እና የእግዚአብሔርን የጸጋ ወንጌል እንዲቀበሉ እና ሰዎችን ለማዳን የምንጠቀመው አገልግሎት ነው። ኋለኛ ዝናብ ምድርን ኢየሱስ ክርስቶስ መጥቶ ሃርቬስት እንዲያደርጋት ወይም ደግሞ እንዲሰበስባት የሰውን ልብ ሁሉ የምናዘጋጅበት ነው። የሰውን ልብ ሁሉ የምናዘጋጀው ቅድም እንዳልነው ኋለኛውን ዝናብ ተቀብለን በሰይጣን ትምህርት ላይም ሆነ በሐሰተኛ ትምህርት ላይም ሆነ በአመንዝራይቱ ባቢሎን ላይም እነዛን ሁሉ ጠቅልለን የእግዚአብሔር ልጅ እየመጣ ነው፣ ኑ ውጡ፣ ከዚህ ከባቢሎን ውጡ ብለን የሰይጣንንም የአመንዝራይቱንም የሐሰተኛይቱንም ትምህርት ሁሉ አደምስሰን የእግዚአብሔርን ልጅ የኢየሱስ ክርስቶስን ባህሪ በምድር ሁሉ በገለጸን ጊዜ ነው ኋለኛ ዝናብ የሚመጣው። የኋለኛ ዝናብ የሚሰራው ለማጎምጀት ወይም ምድርን ለማሰናበት ነው። የፊተኛው ሰዎች እንዲቀበሉ የምንሰጥ የመልእክት ኃይል ነው። ፊተኛውም ሆነ ኋለኛ የሚሰሩ ስራ ሁለት አይነት አይደለም፣ ወይ የተለያየ የሚቃረኑ ሀሳቦች አይደሉም። ይህም ይበቃ ይቀባበላሉ። የፊተኛውን ዝናብ የተቀበለ ህዝብ ነው ኋለኛውን ዝናብ የሚያገለግለው፣ ያውም ይህ ቤተክርስቲያን ነው። ይህ ቤተክርስቲያን ኋለኛውን ዝናብ ተቀብለዋል፣ በመልእክትም ተቀብለዋል፣ እንደገና ደግሞ በእምነትም ተቀብለዋል። እናም ደግሞ ለዚህ ቤተክርስቲያን የትንቢት መንፈስም ተሰጥቷታል፣ የቤተክርስቲያን አገልግሎት በሰማይም በምድርም ተሰጥቷታል። ይህንን የሚያውቀው ቤተክርስቲያን ይህ ቤተክርስቲያን ነው። ይህ ቤተክርስቲያን ለምንድን ነው ያልተዘጋጀው? ይህን ነው አንደኛ ከአለመማር ነው። ሁለተኛ አለመማር በሚልበት ጊዜ ቁጭ ብለን እንደዚህ ተወያይተን እንዲህ ብለን የምንታወቅበት ጊዜ የለም። ሰው የየራሱን ምኞት ነው የሚከተለው፣ የየራሱን ህይወት ነው የሚከተለው። ከዛ የተነሳ በቤተክርስቲያኒቱ ብዙ አይነት ጭቅጭቅና ንትርክ መለያየት አለ አሁንም ጭምር። ይህንን ሁሉ አራግፈን ሁላችን አሁን እዚህ ያለን እንኳን በምድር ላይ ብንዘጋጅ ሌሎች ከኛ ጋር ተጨምሮ ምድርን ሁሉ በኋለኛ ዝናብ ይጠቀልሏታል ብዬ ነው እኔም ሀሳቤን የሚሰጠው የሰማይም ሀሳቤ
ይሰማል።
አዎ
አድምጭ ነው
ይሰማል።
አላቅም ወይ አይታችሁ ከሆነ አላቅም። የእኛ ቤተክርስቲያን እንደሰን ለምንጫጫ
እንደገና ደግመን ብትናገር ጥሩ ነው። አልሰማንም።
አይታችሁ ከሆነ አላቅም እንደውዘን አሁን ያሉት የጀነራል ኮንፈረንስ ፕሬዚደንት ኦክሎክ ኮንቨንሽን የዛሬ 10 አመት አንድ የተሰጠው ቦታ ተደረገ ነገር ስለያየው ነው የታጠቀው ነው። በየቀኑ 7 ኦክሎክ ላይ በየቀኑ 7 ኦክሎክ ላይ ለዋለኛው ዝናብ ጸሎት እንዲደረግ ቦታ ተሰጥቷልና ከዛ ጊዜ ጀምሮ ማለት ነው። እንደው እንዲህ ሀሳብ ያየሁትን ለመናገር ያህል ነው። ቤተክርስቲያናችን ለኋለኛ ዝናብ እየጸለች ነው ማለት ነው። ቤተክርስቲያን ዘዛ ያለው ዝናይ አሁን የኋለኛ ዝናብ በግለሰብ ደረጃ ነው የሚመጣው፣ በተዘጋጀች ላይ ነው የሚወርደው። እየሰራም ነው እንደገና እየመጣም ነው የሚል ሀሳቦች አሉ። እዛ ላይ ብዙ እንትን ማለት አንችልም፣ ግን በኃይል ሞልተን ተሟልቶ አልጨረስንም። ለኋለኛ ዝናብ መጸለያችንን እንዳንቀጥል የሚያደርግ ተገሳኝ ሆን እንድንቀጥል የሚያደርግ ነገር ነው ያለው። ምናልባት በአንድ ቦታ በአንድ ሰው ወይ በተወሰኑ ቦታዎች የተሰሩ ስራዎች ይሄ በኋላኛ ዝናብ ኃይል የተሰራ ነው የሚለው ይኖራል። ግን ለኋላኛ ዝናብ ወንጌሉን ለመጨረስ የሚያስችል ኃይል እንዲመጣ እንድንጠልም ያሳስብ ሁኔታ ነው የምናየው እንጂ አግኝተናል ብለን ስራው አልቋል የምንል ነገር ስላልሆነ አሁን ያለው ሁኔታ ለመሞላት እንድንጠል የሚያደርግ ነው። በዚህ ላይ የሚያላየን ነገር የለም። ተሞልተን ስራ እንድንሰራ የሚያደርግ ነው። ቤተክርስቲያናችን እያደረገ ነው። እንግዲህ 2010 ላይ ነው ኦፊሻሊ ቦታ ያደረጉት መዋለኛ ዝናብ እንጠልይ ስራው እንዲያልቅ ብለው በየቀኑ 7:00 ላይ እንዲጠልይ የተወሰነበት ነው ያለሁት። እና ያው የኢሊኖይስም ኮሜንቶች ላይ ተዘጋጅተዋል፣ ዝናቡ ተዘጋጅተዋል፣ ለመቀበል ግን እኛ አልተዘጋጀንም የሚል ሁኔታ ነው ያለው። ስለዚህ ሁልጊዜ ወደፊት ይሆናል ሳይሆን ዛሬ ከኛ መገናኘት መዘጋጀት ጋር ከኛ ፈቃደኝነት ጋር ያለ ነገር ስለሆነ የከግላችን ጀምረን ከራሳችን ህይወት ጀምረን ሌሎችም በዚህ ጸሎት ላይ መትጋት እንዳለብን የሚያሳይ ነገር ነው።
እግዚአብሔር ይስጥልን። አይ ይሄ የሚያደፋፍር ነገር ነው። እንደዛም ብልን ነው እንደዛም ብልን የወረደላቸው አንዳንድ ሰዎች የሚያገለግሉት አገልግሎትም ካለ በዛው በአገልግሎቱ ደግሞ እግዚአብሔር ተጻራሪ የሆነ ሐሳብ አመጣብንም እግዚአብሔር ይመስገን። ኦኬ አሁን እንግዲህ በዚህ ላይ ነው ቀደም በተነሳው በኮቪድ ላይ ነው አንድ አስተያየት ለመስጠት በሕዝቅኤል 19 ይቅርታ በሕዝቅኤል 9:4 ላይ ትንሽ አስተያየት አለኝ የሚል ሰው ስላለ በዛ አስተያየት ላይ እናዳምጥና አሁን ይህንን ጥያቄ እናማልስ ለወደፊት ምናልባት ቀጥሎ በሚገናኝ እስከምንገናኝበት ጊዜ ባለው ላይ እናቆማለን። ሕዝቅኤል 9:4 ላይ ያለውን ቀረት ጀምሮ ያለውን ጽሁፍ ባለፈው ጊዜ ተነጋግረን ነበረ። አሁን ግን በዛ አስተያየት ለመስጠት የጠበምነት ስለተዘጋጀች ሕዝቅኤል 9:4 ላይ ያለውን ሀሳብ ነው። ከወቅቱ ሁኔታ ጋር ምን አለ የሚል አስተያየት አለ። ስለዛ እሷ እሱን ትሰጣለች።
አይኔ እንኳን ድምጼ ከተሰማችሁ ሕዝቅኤል ምዕራፍ 9 የሚመጣ ትንቢት ነው ወይንስ ደግሞ የተፈጸመ ትንቢት ነው የሚል ጥያቄ ባለፈው ተነስቶ ነበር። እና ያው ሕዝቅኤል 9ን ሁላችንም እንዳነበብነው ያው ትንሽ ስለሚደክመኝ ሙሉም ማንበብ አልችልም፣ ግን ፍርድ ከቤቱ እንደሚጀምር ነው የሚናገረው ሕዝቅኤል 9 እና ስለዚህ እንዴት ነው ፍርድ ከቤቱ ይጀምራል ስለሚል አሁን ወደፊት የሚመጣ ነው ወይንስ ደግሞ የተፈጸመ ነው በሚለው ላይ በእርግጥ የተፈጸመ ነው በሚል መልስ እንደተሰጠ አስታውሳለሁ። እና ግን በስንት ዓመተ ምሕረት ቀጥታ እንደተፈጸመ መረጋገጫው ባይኖረኝም ግን ይሄ ሕዝቅኤል 9 የተፈጸመ ቢሆንም ነገር ግን ለወደፊት የሚፈጸምም ጭምር መሆኑን ለመናገር ነው። ምክንያቱም ምሳሌ ብንወስድ ማቴዎስ 24 ላይ ብንወስድ ኢየሱስ ክርስቶስ ከሐዋርያቶቹ ጋር ከደቀ መዛሙርቶቹ ጋር አብሮ ባለበት ጊዜ አንድ ያላቸው ነገር ነበረ። ይስታውሱ እንደሆነ ይህ ድንጋይ አንድም ድንጋይ ቀርም ኢየሩሳሌምን እያዩ ነበረ በዛ ሰዓት ላይ እና አንድ ድንጋይ ሳይቀር ይፈርሳል አላቸው። ከዛ ይሄ የሚሆነውና የመጨረሻው ዘመን ምልክቱ የመምጣት ምልክቱ ምንድን ነው አሉት። ያው ሁላችንም እንደምናውቀው ማቴዎስ 24ን ስናነብ እነዛን ሁሉ ነገሮች ነገራችን እና ታዲያ ኢየሩሳሌም እኮ ያቺ ህንፃዋ ቤተ መቅደሱ አንድም ድንጋይ አትቀርም ይፈፈስ ብሎ እንዳለው ኢየሱስ በሰባ ዓመተ ምህረት ተፈጽሟል። በሰባ ዓመተ ምህረት ላይ ያ ሆኗል። ስለዚህ በሰባ ዓመተ ምህረት ላይ ያ ስለሆነ ማቴዎስ 24 የተጻፈው የሚቀጥለው ወይም ደግሞ ለመጨረሻው ዘመን አይደለም ልንል አንችልም። ለምን? ኢየሱስ ክርስቶስ እዛ ቦታ የተናገረው ሁለቱንም ነገር ነው የተናገረው። በሰባ ዓመተ ምህረት ስለሚሆነውም ነው የተናገረው። እንደገናም ደግሞ እስከ ፍጻሜ ጊዜ ድረስ ወይም እሱ ድጋሚ እስከሚመጣበት ጊዜ ድረስ ያለውን የተናገረው ሕዝቅኤልም ወደፊት ያለውንም ጭምር ነው የሚናገረው። ከቤቱ ፍርድ ከእግዚአብሔር ቤት እንደሚጀምር እንዴት እናውቃለን? ሕዝቅኤል 9 ወደፊት የሚሆነውንም መናገሩ እንዴት እናውቃለን ካልን ጴጥሮስ ላይ ሄደን እናነብ። አንደኛ ጴጥሮስ ምዕራፍ አንደኛ ጴጥሮስ ምዕራፍ አራት ቁጥር 17 እንደዚህ ይላል። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። ስለዚህ ጴጥሮስ ሲናገር ፍርድ ከእግዚአብሔር ቤት ይጀምራል ይላል። ሕዝቅኤልም ያለው ፍርድ ከእግዚአብሔር ቤት ይጀምራል እያለ ያለ። ስለዚህ አሁን በሕዝቅኤል ጊዜ ሆኖ የቆመ ብቻ ሳይሆን ነገር ግን በመጨረሻው ዘመን እኛ ባለንበት ጊዜ ይህ ነገር እንደሚሆን ጴጥሮስም ያረጋግጥልናል። ቅድም የአስቴር የጠቀሰችው የጀመረችው ሀሳብ ነበረ በኢሳያስ መጽሐፍ ላይ። ኢሳያስ መጽሐፍ ምዕራፍ 4:1 ተናግራ ነበረ እነዛ ሰባት ሴቶች የራሳችንን እንበላለን የራሳችንን እንለብሳለን መጠሪያ ግን አንድ ወንድ ይኖረን ብለው ይይዙታል ብላ ቁጥር አንድን ጠቅሳ ነበረ። እና እነዛ ሴቶች ከኛ ቤተክርስቲያን ውጭ የሆኑ ሴቶችን ብቻ አድርገን ነው የምንወስደው። ግን እንደዛ አይደለም። ከታች ስናነብ የምናገኘው እነዛ ሴቶች የእኛንም ቤተክርስቲያን ነው የሚጠቅልልን። ለምንድን ነው እንደዛ ምልበት? ምክንያቱ ቁጥር 3 ላይ ስንሄድ እንደዚህ ይላል። ኢሳያስ ምዕራፍ 4:3 ላይ እንደዚህ ይላል። ጌታም የጽዮንን ቆነጃጅት እድፍ ባጠበ ጊዜ ባቢሎን አይደለም የሚለው ወገኖች፣ ጽዮን ነው የሚለው። ጽዮን እውነተኛ ቤተ ክርስቲያን ናት። ጌታም የጽዮንን ቆነጃጅት እድፍ ባጠበ ጊዜ የኢየሩሳሌምንም ደም በፍርድ መንፈስና በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ፣ እንግዲህ መንጻት አለ ተብሎ ባነጻ ጊዜ በጽዮን የቀረ ይላል። በጽዮን የቀረ በኢየሩሳሌምም የተረፈ በኢየሩሳሌምም ለሕይወት የተጻፈ ሁሉ ቅዱስ ይባላል። እግዚአብሔርም በጽዮን ተራራ ላይ ባለ ማደሪያ ሁሉ በጉባኤያቸውም ላይ በቀን ዳመናንና ቂስም በሌሊትም የሚያቃጥለውን የእሳት ብርሃን ይፈጥራል፣ በክብርም ሁሉ ላይ መጋረጃ ይሆናል ይላል። ስለዚህ በዛ በጽዮን እውነተኛዋ ቤተ ክርስቲያንም ጭምር መንጻት እንዳለ የሚተርፉ የሚቀሩ እንዳለ የሚናገረው እና ስለዚህ ፍርድ ከእግዚአብሔር ቤት ይጀምራል የሚለውን ሀሳብ ግን ስንናገር መጠንቀቅ ያለብን እውነት ነው ፍርድ ጀምሯል። ከእግዚአብሔር ቤት ነው የሚጀምረው። ተነግሯል። ኃይል ስለሌለኝ ብዙ መናገር አልችልም። ሌላ ጊዜ ይጨምራሉ። ግን እዚህ ጋር አንድ እንድንጠነቀቅ የምፈልገው ነገር ምንድን ነው? ፍርድ ከእግዚአብሔር ቤት ይጀምራል ተብለዋል እና እኛ በራሳችን ደግሞ የምንፈርድባቸው ሰዎች አሉ። ፍርድ ከእግዚአብሔር ቤት ይጀምራል ተብሏል። ይኸው እነዚህ አሳዳጆች በቃ የሚቆረጡ ናቸው፣ የሚጠቁ ናቸው፣ አሳደዋል እኛን የሚል አመለካከትን ለማሰብ ከሆነ ፍርድ ከእግዚአብሔር ቤት ተጀምሯል ተብለዋል እና ይኸው እነዚህ በእግዚአብሔር ቤት ውስጥ ክፉ ነገሮችን የሚያደርጉ ሰዎች በኋላ ተቆርጠው የሚቀሩ ናቸው፣ የሚጠፉ ናቸው። እኛ ደግሞ እየተሳደድን ነው እና የምንተርፍ ነን ብለን በራሳችን ወደ ፍርድ ግን እንዳንሄድ ነው የሚያሳስበኝ። ምክንያቱም አንድ ምሳሌያችን ትልቁ የወንጌል ሰባኪ ጳውሎስ ምሳሌያችን ነው። አሳዳጅ ነበረ፣ እስከሚገባው ድረስ ያሳድድ ነበረ። ነገር ግን ኢየሱስ ክርስቶስ ግን ከሞከ ሁላችሁም በላይ የኔን ስም የሚሸከም እሱ ነው ብሎ እስከሚናገር የደረሰበት ምክንያቱ እሱ እኮ ኢየሱስን ካገኘ በኋላ እንኳን ከሐዋርያቶች ጋር ሊደባለቅ ሲል እንዴ አታውቅም እንዴ ጌታ ሆይ ሐናንያ እኮ ያለው እንዴ ይጸልይል ተብሎ ነበር። ግን ሐናንያ እንዴ ብዙ እኮ ክርስቲያኖችን ያሳደደ ነው ሲል ነበር። ምናውቀው ነገር የለንም። ወደ ሰው ህይወት ውስጥ ሳንጠቁም ዛሬ ያሳደደ በሳኦል መንፈስ ከሆነ የሚያሳድደው የሰውን ልብ ስለማናውቅ ነገ ሲገባው እንደ ሳኦል ሊመለስ ይችላል፣ አናውቅም። ዛሬ ደግሞ የተሰደደ ተሰድጃለሁ እያለ በራሱ ጽድቅ እየተመካ ያለ ሰው ካለ ነገ ወጪ ሊሆን ይችላል፣ አናውቅም። ምክንያቱም እነዛ ሴቶቹ ሰባት ሴቶች የራሳችን እንበላለን ምንድን ነው ኢየሱስ ያለው? እኔ የህይወት እንጀራ ነኝ አለ። ትክክለኛውን የህይወትን እንጀራ ሳይበላ የኢየሱስን ትምህርት ሳያስተምር፣ ነገር ግን የራሳቸውን ትምህርት እያስተማሩ እሱ ግን ባላቸው እንዲሆኑ እንደውም በኢየሱስ ስም እንዲጠሩ ይፈልገዋሉ። የራሴን እለብሳለሁ ምንድን ነው ልብስ? ጽድቅ ነው፣ የክርስቶስ ጽድቅ ነው። እና የክርስቶስን ጽድቅ ሳይወስዱ ራሳቸው ጽድቅ እየተመላለሱ ግን ክርስቲያን ተብለው እንዲጠሩ መጠሪያቸው ክርስቲያን ወይም ኢየሱስ እንዲሆን ይፈልጉ አሉ። ስለዚህ እነዚህ በእውነተኛ ቤተክርስቲያን ውስጥም አሉ፣ በውጭም አሉ። እነዚህ ሰባት ሴቶች ነው ያለው፣ አንድ ሴት አይደለም ያለው። በኢየሱስ ስም የሚጠሩ ትክክለኛ ያልሆኑም ውጭ አሉ። እንደገናም ደግሞ በጽዮን ውስጥ በራሷ በእውነተኛ ቤተክርስቲያን ውስጥ ራሱ ደግሞ ይህንኑ ተግባር የሚያደርጉ አሉ። የራሳቸውን የሚበሉ የራሳቸውን የሚለብሱ አሉ፣ በእኛ ቤተክርስቲያን ውስጥ ያሉ። በዛ ነው ያ ባይሆን ኖሮ ላዶቅያ ካፌ ቢተፋሽ ነው ባላለ ነበረ። ስለዚህ በዚህ በእውነተኛ ቤተክርስቲያን ውስጥ የሚያደርግ ይደረጋል፣ በሐሰተኛ ቤተክርስቲያን ውስጥ በግልጽነት ይደረጋል። እና ግን ዋናው ነገር ምንድን ነው? ፍርድ ከእግዚአብሔር ቤት ይጀምራል ብሎ ጴጥሮስም እንደሚናገረው ሕዝቅኤል ላይ እንዳለው ሁሉ አሁንም ይደገማል በመጨረሻው ጊዜ። ስለዚህ ከእግዚአብሔር ቤት ፍርዱ ሲጀመር መንጻቱ ሲሆን ኢየሱስን በማቴዎስ 3:12 ላይ እንደሚናገረው ስንዴ በጎተራ ገለባውም ወደ እሳት ይጣላል ብሎ ይናገራል እና የስንዴና ገለባ አንድ ላይ በአንድ ማሳ ውስጥ የተዘራ ነው ወገኖቼ፣ በአንድ ማሳ ውስጥ የተዘራ። ያ ማለት በአንድ ቤተ ክርስቲያን ውስጥ የሚገኝ ማለት ነው። በአንድ ቤተ ክርስቲያን ውስጥ እየተገኘ ስንዴ የሚሆናለ፣ ገለባም ይሆናለ። ስለዚህ ያ መቼ ነው የሚሆነው? ፍርድ ከእግዚአብሔር ቤት ሲጀመር በዛን ጊዜ ይለያል እና በዛ ነው ማቴዎስ 13 ላይ የምንቀለው ስጉዳይ አብራችሁ ተነቅላላችኋል። ለምን? እዛ ውስጥ አብሮ ተመሳስሎ ስለሚያድግ ነው። ግን መጨረሻ ላይ ግን ገለባና ስንዴ ሆኖ የሚለይበት ጊዜ ይመጣልና ስለዚህ በዛ በአንዱ ቤተክርስቲያን ውስጥ የምንኖር ፍርዱ ይጀመራል፣ ብጠራው ይኖራል። ስለዚህ ፍርድ ከእግዚአብሔር ቤት እንደሚጀመር መዘንጋት የለብንም፣ መጠንቀቅ አለብን። አድቬንቲስት ብለን ስለተጠራን አናመልጥም። ከጌታ ጋራ አካሄዳችን ሲስተካከል ብቻ ነው። እግዚአብሔር ይባርካችሁ።
እግዚአብሔር ይስጥልን። እንግዲህ ዛሬውን ትምህርት በጊዜ እናቆማለን። ካሰብነውም በላይ ረዥም ጊዜ ሄደዋል። በየሳምንቱ እኔ አዝናለሁ ስለ ጊዜ መርዘን። ስለ ትምህርቱ እጅግ እግዚአብሔር ይመስገን። ከተለያዩ ሰዎች የመጣውን መልእክት ተቀብለናል። የአስተያየታቸውንም ደግሞ በየቦታው እና በየስፍራው እንዳስቀመጣችሁት ዋና በዚህ ላይ ያለው የትምህርቱ ዋና ዓላማ ኃይለኛውን ዝናብ ለመቀበል በባህሪያችን ኢየሱስ ክርስቶስን መምሰል ፈቃደኛ መሆን ማለት ነው። የኋለኛው የፊተኛውን ዝናብ ደግሞ ሙሉ ኃይል ስላለን ልባሞች፣ እነዛ ቆነጃጅት አስሮች ነበሩ። ከአስሮቹ አምስቱ ልባሞች ነበሩ። ሌሎች ባልሆነ ነገር አስበው ከወንድሞቻችን ከእህቶቻችን ጋር እንጋራለን የሚልም አስተያየት ሊኖራቸው ይችላል። በሞኝነትም ሊሆን ይችላል። አልቅብንም ብለውም ሊሆን ይችላል። ምክንያቶቹን ግን አናውቅም፣ አይዘረዝርም። እዛ ግን ልባሞችና ሞኞች ነበሩ ማለት ነው። ከቤተ ክርስቲያናችን ውስጥ እውነተኞችና ሞኞች አለን። እግዚአብሔር ብልሃተኞች እንድንሆን ልባችንን ለክብሩና ለታላቅነቱ እንዲያዘጋጅና ወደ ሰርጉ የሚያዘጋጀንን ዘይት በኩራዞቻችን ውስጥ ይዘን ለመጽናት እንድንችል፣ ኋለኛውን ዝናብ ለመቀበል እንድንችል እንጸልይ። አሁንም ደግሜ በፊትህ የሚቀርበው ይህና ረሃብ ጥማት ላላቸው ወንድሞቼ እና እህቶቼ አንተ አጫክንም። ያለ ምክንያት እስከ መጨረሻ ድረስ ታምነው የቆዩትም ከዚህ መስማር ላይ ወጥቶ የሄዱትም በመንፈስ ቅዱስ ሙላአት ውስጥ እንዲመላለሱ የእህቶቼንና የራሴንም አደራ ለአንተ ሰጥቼ ይህንን ትምህርት እናበቃለን። የክብርህ ብርሃን የእያንዳንዳችን መንገድና እውነት እንዲሆን፣ ኋለኛ ዝናብ ልባችንን፣ ነፍሳችንን፣ መንፈሳችን የሚያጋይ እንዲሆን ለሁላችንም ጸጋህ እንዲበዛልን እህታችን አስቴር ወደ ኢትዮጵያ በምትመለስበት ጊዜ የህይወት መንፈስ ዙሪያን ጠብቆ ብቻዋን በምትመለስበት ጊዜ አካባቢያ ያለውን ህዝብ ወደ አንተ ባህሪ ለመቀየር የምትችልበት ጽናትና ብርታት እንዲሆናት እግዚአብሔር ሆይ አብርሃት እንድትሄድ ፈቃድ ይሁን። እኛም እዚህ የምንቀር ደግሞ የእግዚአብሔር መንፈስ በምልአት እንዲያገኘንና በግልም ብንቀር በብቻችንም ብንቀር እንደገናም ደግሞ በዚሁ ብንቀጥል ወይም በቤተክርስቲያንም ለመመለስ የምንችልበት ብርሃን ቢበራልን በመላ ዓለም ላይ የወደቀው የተውሳኪ ኃይል በጌታ በኢየሱስ ክርስቶስ ስም ከጫንቃችን ይነሳ። እነዚህ መቅሰፍቶች ሲነሱ እኛ ተመልሰን እንደ እስራኤላውያን በምድረ ባዳ እንደቀሩ እንዳንሆን የእስራኤል ቅዱስ ሆይ እባክን እንደ ኢያሱና እንደ ካሌብ ልባችን ከአንተ ጋር ተዋህደው እንዲቀር እንድታግዘን ፈቃድ ይሁን። ጌታ ሆይ ኮቪድን ከጫንቃችን ላይ አንሳ፣ አብረን እንሆናለን ስንል ከዘመዶቻችን ከእህቶቻችን ከወንድሞቻችን አንድ ላይ ለመሆንና ሌላውን ለመጨቆንና ለማሰቃየት እንዳይሆን ሁሉን ቤተሰብ አንድ ደም አንድ ስጋ አንድ ኃይል አንድ 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 በሁሉም ነገር አንድ መንፈስ አንድ ስጋ አንድ ነፍስ እንደሆነ የሚያምን መንፈስ በእያንዳንዳችን ልብ እንደ ሙሴና እንደ ኢያሱና እንደ ካሌብ የሆነን ዘንድ ጌታ ሆይ ፈቃድ ይሁን። ወደ ከነአን ለመድረስ የሚችሉ ከግብፅ ወጥተው ወደ ከነአን የደረሱ ሁለት ሰዎች ናቸው። ከስድስት መቶ ሺህ ህዝብ ወደ ከነአን የገቡት በምድረ በዳ ላይ የተወለዱ ልጆች ናቸው። ዘለቄታችንን እግዚአብሔር በሰሜ ስልጣን ታዘጋጅ ዘንድና እንደ አምስቱ ሴቶች ብልሃተኞች ልጆች ወይም ደግሞ እንደ ልባሞች ሴቶች ልባችን ከአንተ ጋር ተዋህደው ለሌሎችም እየጸለን የራሳችንም ለራሳችን ተዘጋጅተን ወደ ክብር ዙፋን ለመቅረብ የምንችልበትን ወደ ሰርጉ ለመግባት የምንችልበት የእምነት ብርሃን በልባችን ውስጥ ለዘላለም ይብረ። ጌታ ሆይ ፈጥነህና ማራናታ ሁላችን ከመርገም በላይ እንድንሆን ይህንን ተቃጥለን ሁላችንን ስለ እውነት የተናገርነው ልባችን የተሰማውን በአንተ ፊት ልባችን ያፈሰስን በስህተትም የተናገርነው ነገር ቢኖር ወንድሞቻችንና እህቶቻችንን እግዚአብሔር አንተ ሁልጊዜ መሐሪ አምላክ ስለሆንክ በስህተት የተነገረው ወደ ሰው ልብ እንዳይገባ በእውነት የተነገረው ወደ ሰው ልብ ውስጥ እየሰረጸ እንዲገባ ጌታ ሆይ ፈቃድ በጸጋ ስላልከን እናመሰግናለን። የእያንዳንዳችን ልብ በጥማትና በረሃብ እንዳይዝል ከዚሁ ጥናት የተነሳ ከኋለኛ ዝናብ ጋር የምንዋሃድበት ለሌሎችም የምናስብበት እንደ ኢየሱስ ክርስቶስ ለሚገሉንም እንኳን ሳይቀር እኛ መልካም ለማድረግ የሚያስችል የእግዚአብሔር ልብና የእግዚአብሔር ነፍስ የእግዚአብሔር መንፈስ በእያንዳንዳችን ልብ ውስጥ እሱም ይሆን። የታመሙ እህቶቻችንና ወንድሞቻችን በመካከላችን በጌታ በኢየሱስ ክርስቶስ ስም ይዳሰሱ። ጌታ ሆይ በዚህ ጊዜ በስጋም በመንፈስም የታመሙ ወንድሞቻችንና እህቶቻችን በአንተ መንፈስ ይፈወሱ። ጌታ ሆይ ወደየ አቅጣጫችን ስንሄድ እግዚአብሔር ሆይ ለእኛ ምንም አይነት መጠጊያና መከላከያ የለንም። ባዶአችንን ነው እየወጣን ያለ ነው። ምክንያቱም በአንተ ስለምንታመን በአንተ አምነናልና ወደምንወጣበት ወደምንገባበት ሁሉ አብርሃን ውጣ ከተውሳኪውም ታደገን፣ ከሚመጣውም ከቁጣው ታደገን፣ በመጨረሻም ደግሞ ከሚዘንበው መቅሰፍትም እንድትታደገን የህይወታችንን ልብ ለአንተ ከፍተናልና ወደ እውነት እምነት እውቀት ሙላት እድገት መስዋዕትነት መንፈስ አሰማረን። ይህንን ለማድረግና ለመፈጸም ለማከናወን ለሚችል ለአብ ለወልድ ለመንፈስ ቅዱስ በሰማይ በምድር ህይወታችንን አደራ እንሰጣለን። አሜን።
አንድ ጊዜ ሳትሄዱ ሳትሄዱ ዶክተር አማኑኤል ስብከቱ ሪኮርድ ሆኗል። ስለ ኮቪድ ተናገርኩት እና እንዴት ሰዎች እንደሚያገኙ ተናገሩ ብሎ ነበረ። ዌብሳይቱ ካላችሁ የካንሳሲቲ ሰባተኛ ቀን አድቬንቲስት የሚለው ዌብሳይቱ ከሌላችሁ ይላክላችኋል በስልካችሁ። ዌብሳይቱ ግን ካላችሁ ዌብሳይቱ ውስጥ ገብታችሁ ከዛ ዌብሳይቱ ውስጥ ስትገቡ በቀኝ በኩል ጭንቅላቱ ላይ ሜኑ ምትላለች፣ በቀኝ በኩል ኮርነሯ ላይ ማለት ነው። ሜኑዋን ስትነኳት ዝርዝሮች ታመጣለች እና ከዝርዝሮች ውስጥ መጨረሻ ያለው የቴሌኮንፈረንስ ቅጂ ሚል ታገኛላችሁ። የቴሌኮንፈረንስ ቅጂ የሚለውን ስታገኙ ቀስት አለች እና በቴሌኮንፈረንስ ቅጂ ቀጥታ የምታገኟትን ቀስት ስትነኩ ዝርዝሮች ይመጣሉ። የስብከቶች የሰንበት ትምህርቶች ይሰራሉ እና በዛ ላይ በልዑል መጠጊያ መኖር ነው የሚለው አርስቱ። ታስታውሱ እንደሆነ ሲጀምር ስብከቱን በልዑል መጠጊያ መኖር ብሎ ነው የጀመረው። በሉል መጣቂያ መኖር ሚለውን ስትከፍቱ ይሄንን ስብከቱን ታገኛላችሁ። ጥያቄ ካላችሁ ደውሉ። ዌብሳይቱ የሌላችሁ ሰዎች ዌብሳይቱ የለንም ብላችሁ ደውላችሁ ተናገሩና ዌብሳይቱን እንልክላችኋለን። እና ጥያቄ ካላችሁ ደውሉ። ያው አንድ ጊዜ በትንሽ ለመድገም ዌብሳይቱን ስትነኩት ሁን ማለት ዌብሳይቱን ሊንክ ስትነኩ ዌብሳይት ውስጥ ትገባላችሁ። በቀኝ በኩል ጭንቅላት ላይ ሜኑ ምትላለች። ሜኑዋን ስትነኩ ሮች ይመጣሉ። ቴሌኮንፈረንስ ቅጅ የሚለው መጨረሻ ላይ አለ። የእሱን ቃል ስትነኩ ዝርዝሮች ይመጣሉ። ከዝርዝሮች ውስጥ በልውል መጠጊያ መኖር የሚለው ዶክተር አማኑኤል ስለ ኮቪድ የሰበከው ስብከት ነው። እሱን ለማሳሰብ ነው። ጌታ ይባርካችሁ።
አሜን።
መልካም ሳምንት ይቆዩ። ሰላም በሰላም ያገናኘን።
አሜን። በዩ
እግዚአብሔር ፈውስን በአንተ ላይ ያድርግ። እግዚአብሔር ከአንተ ጋር ይሁን። መልካም ይደር።
እግዚአብሔር ይማረ። በዩ እንሰው እንጸልያለን። ጌታ ይረዳሃል።
እሺ እግዚአብሔር ይረዳል።